የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ብስራት አቢ አብሮ አደግ ጓደኛዬ ነው። ከሰፈር ልጅነቱ ባለፈ አንድ ክላስም ተምረናል። ይህም ይበልጥ ለመቀራረባችን አስተዋጽኦ አድርጓል ብዬ አስባለሁ። እኔ ወደ ፖለቲካ ከገባሁ በኋላ ደሴ ውስጥ ደፍሮ በተቃዋሚ አባልነት ሊንቀሳቀስ የሚችል ሌላ ሰው ባስብ አልመጣልህ አለኝ። ከብስራት በስተቀር ብስራት ደፋር ነው። በእኛ የጉርምስና ዘመን ደሴ ውስጥ ሰፈር ለይቶ በቡድን መደባደብ ፋሽን ነበር። ያኔ የአራዳ፣ የሮቢት፣ የአገር ግዛት፣ የሰኞ ገበያ ልጅ መባልና በቡድን ተደባዳቢነት መታወቅ ያኮራ ነበር። በዚህ ከሚታወቁና ስመጥሩ የአራዳ ልጆች አንዱ ብስራት አቢ ነበር። ብስራት በጣም ትዕግስተኛና በጸብ ለመጣበት ግን ግንባሩን የማያጥፍ ሞገደኛ ነበር። ብስራት በአካልም ጠንካራና ከሰነዘረ አንድ ምቱ በቂ ሊሆን ይችላል። ብስራት ወደ ተቃውሞ ፖለቲካ ከገባ በኋላ ኃላፊነት የሚሰማውና በጣም ታጋሽ ሆነ። ይሁንና የሥርዓቱ ታጣቂዎችና የጸጥታ ኃይሎች ብስራትን እዚያው ደሴ ውስጥ በተደጋጋሚ እንዳይሞት እንዳይድን አድርገው እየቀጠቀጡና እየሰባበሩ ጥለውታል። እሱ ግን ከእንግዲህ አይነሳም ሲባል ደሴ አራዳ መንገድ ላይ ሲንጎማለል ይታያል። የ1997 ምርጫን ተከትሎ በብስራትና ምንም በማያውቁ የሰፈር ጓደኞቻችን ላይ በማዕከላዊ የተፈጸመው አረመኔያዊ ድርጊት ሰው ሆኖ መፈጠርን የሚያስጠላ ነበር። የሚገርመው ግን ከዚያ ሁሉ ድብደባና ስቃይ በኋላ ሲለቀቅ ቆሞ መንቀሳቀስ ችሎ ነበር። ከዚያም ባለፈ በቀድሞ አንድነትና በኋላም በሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ጠንካራ አደራጅ ነበር። ባለፈው ዓመት ለማደራጀት ሥራ ወደ ደሴ እንደሄደ በሽብርተኝነት ተጠርጥሮ ማዕከላዊ መግባቱን ሰማሁና ልጠይቀው ደሴ ሄድኩ። ሳስጠራው እግሩን ብቻ ሳይሆን ሰውነቱን ጭምር ነበር እየጎተተ የመጣው። ብስሬ ደበደቡህ አይደል ስለው በሚገርም ፈገግታ ታጅቦ ተዋቸው ባክ እነዚህ አለኝና ፊቱ በአንዴ በቁጭት ከሰል ክስል ሲል ታየኝ። በኋላም ቂሊንጮ ከገባ በኋላ ስጠይቀው የተፈጸመበትን አረመኔያዊ ድርጊትና ስቃይ ተው ዛሬ አላወራውም ነበር የሚለኝ። አሁን ከእስር እንደተፈታ ሳላገኘው በቀጥታ ወደ ደሴ ነበር የሄደው። ብስራት ባለትዳርና የአራት ልጆች አባት ነው። ቤተሰቡ ጋር ቆይቶ ሲመለስ ነው ነበር ደውሎልኝ ወደ ቢሮዬ የመጣው። ወደ ቢሮዬ ሲገባ በደስታ ስሜት ሞቅ አድርጌ ልጨብጠውና ላቅፈው እንደምችል ገብቶታል። እናም እኔ ወደ እሱ ስሮጥ እሱ አፈገፈገ። እጆቹንም ወደ ኋላ ወስዶ በጀርባው ሸሸጋቸው። ግራ መጋባቴን ሲያይ ፈገግ ብሎ እጅ እኮ መጨበጥ ስለማይችል ነው ጣቶችን ሳይቀር አድቅቀዋቸዋል አለኝ። እሺ አልጨብጥህም ብዬ አቅፌ ልስመው ስል እሱንም አልችልም ትከሻዬንም እኮ ገንጥለውታል አለኝ። ልቤ ተሰብሮ ወደ ወንበሬ ተመለስኩና ትኩር ብዬ አየሁት። አቅሮ ያወራኝ ጀመር። ጣቶቹን እንዴት እንዳደቀቋቸው፣ ጥፍሮቹን በጉጠት እንደነቀሏቸው፣ እጆቹን ወደ ኋላ አጥፈው በመሳብ ትከሻውን እንደገነጠሉትና ጭንቅላቱን በጣም ስለደበደቡት ሚዛኑን ጠብቆ መራመድ እንደማይችልና ለመናገርም ምላሱን እንደሚይዘው በትካዜ አጫወተኝ። እኔም ባዘንና በሚደነዝ ስሜት ተውጨ ሰማሁት። ያን ጠንካራና ልበ ሙሉ የልጅነት ጓደኛዬን እያሰብኩ ሀገራቸውን በመውደዳቸውና ለሥርዓቱ ስጋት ናቸው ተብለው ከመጠርጠራቸው በተመሳሳይና ከዚህም በባሰ ሁኔታ ውስጥ ያሉትን ቤት ይቁጠራቸው። ግን ለዚህ ሁሉ ተጠያቂው ማን ነው? ጥያቄውን የሰነዘርኩት ወደ ራሴ ነው። እንደ ነገሩማ የሕግ ባለሙያ ነኝ። እንዳውም እኮ ለመጀመሪያ ዲግሪ የሰራሁት የመመረቂያ ጽሑፌ Who shall bear the cost of illegal arrest የሚል ነበር። ግን ምን ያደርጋል? ኢትዮጵያ ውስጥ ነው የምንኖረው። በስርዓት ሕክምና ይፈልጋል። ግን ደግሞ የሕክምና ወጪውን ለመሸፈን አቅሙ አይፈቅድም። ችግሩን ለማንም እንደማያወራ አውቃለሁ። ለኔም የነገረኝ ስለተጫንኩት ነው። ያለበትን ሁኔታ ሳውቅ ግን ወደ ውስጤ አነባለሁ። አይ ኢትዮጵያ አገሬ ማፍቀረዳ። ቲም ለማና ዶክተር አብይ በተለይ ኢትዮጵያዊነትን በማቀንቀን ልባችንን ማሸነፋቸው እሙን ነው። ዶክተር አብይ 27 ዓመት ሙሉ የተነዛውን የጥላቻና አፍራሽ ፕሮፓጋንዳ ከህዝቡ ከትውልዱ ልብ ውስጥ ለመፋቅ እየባዘነ ነው። የሰውየውን ቅንነትና ተምሳሌያዊነት የለውጥ ተነሳሽነት ጥያቄ ውስጥ ማስገባት ከራስ ህሊና ጋር ያጣላል። ግን ይህ ተነሳሽነት የሱ የግሉ ወይስ የሚመራው ፓርቲና በዙሪያው ያሰለፋቸው የካቢኔ አባላትም ጭምር ነው? ለመሆኑ ዶክተር አብይ ኢትዮጵያዊነትን ከማቀንቀን ባለፈ የግልጽነት የሕግ በላይነትና የተጠያቂነት መርሆችን መሰረት ያደረገ የፍትህ ስርዓት የማስፈን ዓላማ ይኖረው ይሆን? ቢኖረውስ በዙሪያው ያሰለፋቸው ሰዎች ዓላማው እንዲሳካ የሚፈልጉና የሚረዱት ናቸው? ዶክተር አብይ ባዋቀረው ካቢኔ ውስጥ ካካተቻቸው ሰዎች መካከል እስካሁን ድረስ በዜጎች ላይ ለተፈጸሙ ግድያዎች፣ እስራቶች፣ እንግልቶችና ስቃዮች በቀጥታም ሆነ በተዘዋዋሪ ተጠያቂ የሚሆኑ አሉ። ታዲያ እነዚህ የሕግ የበላይነትና ተጠያቂነት ያለበት የፍትህ ስርዓት እንዲሰፍን በማድረግ ረገድ በራሳቸው ላይ ቢላዋ ይስላሉ ተብሎ ይጠበቃል? እንደውም በተቃራኒው እንዲህ አይነት ስርዓት እውን እንዳይሆንና የዶክተር አብይ ዓላማ እንዳይሳካ እንቅፋት አይሆኑም? ዶክተር አብይ እንዴትና ምን አስቦ ይሆን? መቼም ያ ሁሉ ግፍና በደል ተፈጽሞ ቢያንስ አጥፊዎች ሳይታወቁ ጉዳዩ እንደዋዛ ተሸፋፍኖ ይቀራል ማለት ዘበት ነው። የዶክተር አብይ መንግስትም ቢሆን ይህን ከባድ ቁስል ረግጦ ለማለፍ እንደማይደፍር ይገመታል። በዚህ ሁኔታ አሁን በካቢኔው ውስጥ የሚደረድራቸውና በድርጊት ውስጥ ተዋናይ የነበሩ ሰዎች ጉዳይ ለወደፊቱ አያስቸግረውም ይሆን? ወይስ ተመልሶ እኛኑ አፋቸውን ዝጉ ነው የሚለን? የተጨመረ ብስራትን በገንዘብ ለመደገፍ ለጠየቃችሁ ወዳጆቻችን የባለቤቱን የባንክ ሂሳብ እነሆ። ማርታ አበራ ንጋቱ፣ ኢትዮጵያ ንግድ ባንክ፣ የቁጠባ ሂሳብ ቁጥር 9115010669 ወይም ኦሮሚያ ኢንተርናሽናል ባንክ 8436699። ስለምታደርጉለት ድጋፍ በቅድሚያ እናመሰግናለን። ደግሞም ፈጣሪ ይደግፋችሁ። ይላል አድማጮቻችን በዛሬው እንደ መግቢያ ያቀረብነው የመሐመድ አሊ መሐመድ የቀድሞው የቅንጅት የተመራጭና የፓርላማው አባል የነበረው በአሁኑ ጊዜ ኢትዮጵያ ውስጥ በሕግ ሙያ ተሰማርቶ የሚገኘው ኢትዮጵያዊ ፖለቲከኛ መሐመድ አሊ መሐመድ ስለ ጓደኛው ስለ ብስራት አቢ ልብ የሚሰብር ታሪክ የጻፈው።
Yeah, oh, oh. Yeah, I'm not going to be able to do it. እናት ተቀመጠ ምድር ባይተሞላ ታቦት ተሸክሞ ካህኑ አለቀሰ ጌታ ሆይ በቃ የልጅ ያወደው ሜዳ ላይ አትፈርስም አትፈርስም ሀገሬ እኛ ማን ሊያያት ተከማርኩ አብረው ተዋልቆ ነው ነጻነትን ሀገር ሰጠው ያለ ተገፎ ጨለማው ከሀገሬ ሰማይ ላይ ጓጉተና ማስቆ ለግሮ ትንትያይ በሰሜን በደቡብ በምስራቅ በምዕራብ ያለው ወገን ለማማ ኢትዮጵያ ተነዘብኩ መጣለ ያንተም የኔም ሀገር የውላችን ያንተም የኔም ሀገር የውላችን
አናስተልኝ በድጋሚ ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ ዛምንታዊ የህድ ፕሮግራሙን ሰዓቱን ተብቆ ጀምሯል። በዛሬ ፕሮግራማችን በመግቢያው ላይ በመሐመድ አሊ መሐመድ የቀድሞው የቅንጅት የፓርላማ አባልና እንዲሁም የዲሞክራሲ ታጋይ በጓደኛው ላይ የደረሰውን ሰቆቃና በደል ድብደባ በተመለከተ ከልቡ የጻፈውን ጽሑፍ በተመለከተ ያገኘነውን አስምተናችሁ ፕሮግራማችንን ጀምረናል። እንግዲህ በዛሬው ፕሮግራማችን እንደተለመደው የሀገራችንን ወቅታዊ ጉዳዮች በተለያዩ አቅጣጫዎች ለማየት እንሞክራለን። ሰሞኑን ብዙ ኢትዮጵያ ውስጥ ያልተጠበቁ ከዚህ በፊት በህልም የማይታሰቡ ነገሮች እየተደረጉ ነው። አንዳንዶቹ ግራም የሚያጋቡ አሉ። ሁለት እርምጃ ወደፊት አንድ እርምጃ ወደኋላ የሚለውን የሌኒን የሌኒንን ቲዮሪም የሚያስታውሱና አሉ። በትግሉ ላይ ህዝባዊ የሆኑ ውሳኔዎች ይወሰኑና መጨረሻ ላይ ደግሞ አንድ ህዝቡን ግራም ያጋባ ይወሰናል። ይሄ ለምንድን ነው? ይሄ ነገር ምንድነው ምክንያቱ የሚለውን ብዙ ሶሻል ሳይንስ ተማራማሪዎች በተለይም የኢትዮጵያን ጥያቄ ለማጥራት የሞክሩና የኢትዮጵያን የፖለቲካ ሁኔታ የሚከታተሉ ሰዎች አስተያየታቸውን ይሰጡበታል። አንዳንዶቹ እንግዲህ ዘውዱ እንደምሰማው አንዳንዶቹ እኚህ ሰውዬ ቀላል አይደሉም፣ የዋዛ ሰው አይደሉም፣ ነገሮችን አስቀድመው አጥንተው እርምጃ የሚወስዱ ናቸው። ይሄ ነገር ወያኔዎችን ለመከፋፈል የሚያደርጉት ሙከራም አላቸው ይላሉ። አንዳንድ የሚወስዱትን የፖለቲካ የሹመትም የስራትም ውሳኔ በተመለከተ ወያኔዎችን ሊከፋፍሉ ይፈልጋሉ የሚሉም አሉ። አንዳንዶቹ ደግሞ የለም ግዴላችሁም እኚህ ሰው እየቀስ እያሉት መልሰው እዛው ይከቱናል የሚሉ አሉ። የኢትዮጵያ ድምጽ ሬዲዮ ግን እኚህ ሰውዬ የወሰዷቸው እርምጃዎች እስካሁን ድረስ የሚናገሯቸው ሌላው ቢቀር የሚናገሯቸው ነገሮች የወያኔን የትግራይ ነጻ አውጪ ድርጅትን ህልውና የሚንዱ ናቸው እንጂ በተአምር የሚገነቡ ናቸው ብለን አናስብም። በሌላ በኩል ደግሞ አንዳንድ የሚወስዷቸው እርምጃዎች ለህዝብ ግራ የሚያጋቡ ሊኖሩ ይችላሉ። እነዚህን እስቲ ምንድን ነው ምክንያቱ በሚል ውይይት ለማድረግ እንሞክራለን። እናንተም ሀሳባችሁን እንድታካፍሉን አይደለም እንደ ዘውዱ ሀሳባችሁን አካፍሉን። ሀገራችን የጋራችን ነች። ቢጠፋም ቢለማም በጋራ ነው ችግሩን መካፈል ያለብንና ሐሳባችሁን አካፍሉን። ጥያቄ ካላችሁ ጠይቁ። የሚመከለከታቸውን ለማቅረብ እንሞክራለን። እንግዲህ የኢትዮጵያን ወቅታዊ ጥያቄ በተመለከተ ከላይ እንዳልኩት ውይይት ለማድረግ ከዜና በኋላ ፕሮግራም ይዘናል አንድ እንግዳ ጋራ። ከዛ በፊት እዚሁ ስቱዲዮ ያለን ከእናንተ ከወገኖቻችን ጋራ በእነዚህ ጥያቄዎች የቶቹን ጥያቄዎች ነው እናነሳለን ያልነው ከህዝብ ጋራ።
እንግዲህ ዛሬ ከህዝብ ጋራ እንወያይበታለን ያልነው የግንቦት 20ን በተመለከተ በኢትዮጵያ ላይ ያሳደረው ተጽዕኖ ምን ይመስላል ነው። ማለት ይሄ የሀገሪቷን እያስተዳደረ ያለው የወያኔ መንግስት ለ27 አመታት ኢትዮጵያን እያስተዳደረ ነው ያለውና በዚህ በ27 አመት ውስጥ ምን አይነት ክስተቶች አሉ? ወይስ በ27 አመት ያገዛዝ ዘመኑ ኢትዮጵያ ላይ ያደረሰው ተጽዕኖ ምንድነው? ህብረተሰቡስ በምን አይነት ሁኔታ ላይ ነው ያለው የሚለውን ባጭሩ የምንቃኝበት ዝግጅት ነው።
እንግዲህ ግንቦት 20 በኢትዮጵያ ላይ በ27 አመት ያደረሰውን ሁኔታ በተመለከተ ምንድነው የሚለውን እንመለከታለን። እናንተም እንግዲህ እንደኛው የተለያዩ አመለካከቶች ሊኖራችሁ ስለሚችል እንካፈልና በጋራ እንወያይበት ነው የምንለው። ከዛ አን ማዝናኛ ፕሮግራም አለን አሁን በዛሬው ለት እህታችን ማራኪ የሰራቻቸው ፕሮግራሞች አሉ። በነገራችን ላይ ማራኪ ኢትዮጵያ ውስጥ ለገዳድ የሚባል ሬዲዮ ነበር አሉ።
አዎ ለገዳድ የሚባል
ለገዳድ የታወቀ ሬዲዮ ነበር። እዛ ተሰራ ነበርና እዛ በመትሰራበት ጊዜና ከዛም ከመጣች በኋላ የሰራቻቸው ድንቅ የሆኑ ማዝናኛ ፕሮግራሞች ሰጣናለች አገኝተናልኛም። እሱን እስቲ የመጀመሪያውን ፓርት እናሰማችኋለን። እስከ መጨረሻው እንግዲህ ከኛ ጋር ቆዩ። አስተያየቶች፣ ጥያቄዎች፣ መልእክቶች ካላችሁ በስልክ ቁጥራችን 0819101000 ደውሉልን ላለን። የዛሬው የቴክኒክ አላፊያችን ወንድማችን ግሩም ነው። እንግዲህ ግሩምም የድምጽ ሁኔታ ከፈቀደለት ውይይታችንን ይካፈላል ብዬ ተስፋ አደርጋለሁ። አይመስልም ግሩም? እንዴት ነው የድምጽ ጉዳይ?
አይ ጥሩ ነው።
ደህና ነው አይደል?
ምንም አይደለ።
ፈጣሪ ይመስገን። እንግዲህ አድማጮቻችን በስቁጥሩን እንዳልኩ 0819100 ደውሉልን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ እያሳሰብን መልካም ቆይታ ይሁንላችሁ በማለት በዚች ሙዚቃ ፕሮግራማችን ቀጥላለን። አድማጮቻችን አንድ ማሳሰቢያ አለን። የኢትዮጵያ ድምጽ ሬዲዮ በስፖርት አዘጋጁ ክፍል ኃላፊነት አማካኝነት ለአድማጮቹ ለኢትዮጵያኖች የሚሆን የነጻ ቲኬት በሚቀጥለው ሳምንት ኢትዮጵያኖች ስዊድን መጥተው ሩጫ የታዋቂዎቹ ኢትዮጵያ ሯጮች አትሌቶች ይሮጣሉ። ያንን በተመለከተ የኢትዮጵያ ድምጽ ሬዲዮ በስፖርት አዘጋጁ ኃላፊው አማካኝነት ነጻ ቲኬቶች አግኝቷል። እሱን በተመለከተ ወደ ኋላ ላይ የስፖርት ኃላፊው ደውለን እንዴት ሊያገኙ እንደሚችሉና እንዴት ሁኔታውን ምን እንደሚመስል እነማን እንደሚመጡ ውይይት አጥር ያለ መግለጫ እንዲሰጠን እናደርጋለን። ይሄንን እንግዲህ ማሳሰቢያ ያዳመጣችሁ የምታዳምጡ ወደ ኋላ ላይ ሁኔታውን ማዳመጥ ይችላልላችሁ። እንዴት አርጎ ቲኬቱን ማግኘት እንደሚቻልና መቼ እንደሆነ በሰፊው እንዲያስረዳን እናደርጋለን። አሁን ወደ ውይይታችን سنገባ እንግዲህ ዘውዱ እስቲ ምንድን ነበር የመጀመሪያው አርስታችን? ግንቦት 20 ባለፉት 27 አመታት ኢትዮጵያ ውስጥ ያመጣው ያደረሰው
ተጽኖዎች
ምን ይመስላሉ ነው። እስቲ በእናንተን ጀምርና እዚሁ በስቱዲዮን ጀምርና በግሩም ልጀምር። ግሩሜ መቼም ድምጽ ይሰራል?
አዎ ድምጼ እንኳን ደህና ነው።
ቆንጆ ምንድነው ግንቦት 20 በ27 አመት ውስጥ ኢትዮጵያ ላይ ያደረሰው ተጽኖ ምንድነው? መጥፎም ጥሩ
እንግዲህ ጥሩ ጎኑን ባስብ እዚሁ ውስጥ የስቱዲዮ ሰዓት አልቆ ሌላ ተጨማሪ ሰዓት ማይበቃት እኔ እውነቱን ለመናገር በዚህ ባለፉት 27 አመታት አጠቃላይ ግንቦት 20 ተበርነሱ ከገቡ በኋላ ያለው ነገር አጠቃላይ ኢትዮጵያን ሁኔታ ለሚያክሰው ለሚከታተል ሰው ዛሬ ኢትዮጵያ ያለችበትን ሁኔታ ለሚገነዘብ ሰው እዚህ ሁሉ መነሻ ያቀነው ሚል ነው እኔ ያለኝ አረዳድ። ያ ማለት ምንድነው እንግዲህ እነሱ ከገቡ በኋላ በዋናነት እንደምናውቀው አግሪቷን በጎሳና በዘር በመከፋፈል በዘር ላይ ተመሰረተ ፖለቲካን በማራመድ ክልሎች ሚል ቋንቋ በመፍጠር የሌሉ ያልነበሩ ምናባዊ ነበሩ ከተለያዩ ድሮ ክፍላት ሀገር የሚባሉትን በመቆንጠር በመውሰድ አዳዲስ በመፍጠር ዛሬ ለደረስንበት እጅግ አደገኛ ሁኔታ ዛሬ ለደረስንበት እጅግ የከፋ
ምንድነው ዛሬ ለደረስንበት እጅግ አደገኛ ሁኔታ
እንግዲህ ለደረስንበት አደገኛ ሁኔታ ምልህ እንደምታቀው የዘር ፖለቲካው ኢትዮጵያ ውስጥ ሄዶ ከፍተኛ ደረጃውን ይዟል። ህወሓት እንደምታቀው ራሱ ህወሓት ነው የሚያስቡት ሲነሱም ያው ትግራይን የመገንጠል ሐሳብ ነበር። በኋላም ያ ኢትዮጵያን ከተቆጣጠሩ በኋላ ቢቀየርም ሐሳባቸው ግን በአንድ ወገንተኝነት መሆኑ በሚታይ ሁኔታ ላለፉት 27 ዓመታት ዘልቋል። ሌሎቹ በሌሎቹም ክልሎች ወይም በሌሎቹ ብሔሮችም ቢሆን እንደነሱ እንኳን የፖለቲካ ስልጣኑን መቆጣጠር ባይቻል የኔነት ስሜት ብቻ ኢትዮጵያዊነት የሚለው እንትን እየተዳከመ መጥቶ ሁሉም እኔ መጣሁበት የሚለውን ብሔር የመወከልና ለሌሎቹ ግዴለሽ የመሆን በአንድ ኢትዮጵያ የማሰብ ነገር ያ ነገር እንዲፋቅ የተደረገበት ሁኔታ ነው ያለው ላለፉት 27 ዓመታትና ያ እንዲበቀላሉ ሊመለስ እንኳን የሚችል መስሎ አይሰማኝም። እንዲበቀላሉ ግዜት እንኳን ይሄ ችግር እንኳን አሁን ያለው ስርዓት እንኳን ቢወገድ እነሱ የፈጠሩት ጠባሳ እንዲበቀላል ተመልሶ ነገሮች እንዲበቀላሉ ወደ ነበሩበት ቦታ ይመለሳሉ ምን ምነት የለኝም። ለዛ ነው ይሄ መጥፎ ሁኔታ ነው ማለት
ዘውዱ የዚህን የብሔርን እንግዲህ ጥያቄው በዚህ በ20 አመት በ27 በ20 አመት ውስጥ ግንቦት 7 በ27 አመት ውስጥ ኢትዮጵያ ውስጥ ያደረሰው ተጽኖ ምን ነው? አቦይ ስብሃት የወያኔ ነፍስ አባት የሚባሉት ምንድነው ባለው ካፖ የማፊያ ቡድን ካፖ አለ በላይ አባቱ ሳቸው ምንድነው ያሉት እንግዲህ በቀጥታ ከሳቸው ንግግራቸውን ያዳመጡ ሰዎች ያስረዱኝ ወደፊት ኢትዮጵያ ውስጥ ተቃዋሚው ጦርነት ቢገጥም ተቃዋሚው መንግስትን አንድ መንግስት ብቻ አይደለም የሚዋጋው ዘጠኝ መንግስታት ጋር ነው የሚዋጋው ነው ያሉት አሉ። ገብተዋል አባባሉ? ስልጣን ላይ ካለ መንግስት ጋር ብቻ አይደለም የሚዋጋው ዘጠኝ መንግስት ፈልፈለናል
ክልሎቹ
ከነዛ ከእያንዳንዱ ጋር ነው የሚዋጋው። እንግዲህ ምን ያህል አገሪቷን በመንግስት ደረጃ እንደከፋፈሉት ነው እንዲመቻቸው አድርገው ይሄን እንዴት ታዩዋል?
አሁን እንግዲህ እኔ ከመነሻው ጀምሮ ስንመለከት እንግዲህ ግንቦት 20 ማለትም ኢህአዴግ ወይም ወያኔ አግሪቷን ከተቆጣጠረበት ጊዜ ጀምሮ የራሱን የሆነ ስትራቴጂ አስቀምጧል የራሱንም አሻራ አስቀምጧል በኢትዮጵያችን ላይ የመጀመሪያው ስራው የነበረው እንግዲህ ኢትዮጵያ ሙሉ የነበረችውን ኢትዮጵያን በመቁረጥ ኤርትራ ለብቻዋ እንድትገነጠል ካደረገው መንግስት የመጀመሪያው ነው ኢትዮጵያን ወደብ አልባ ማርጓታል በሌላ በጅቡቲ ወደብ እንደተጠቀመ አድርጓል ብዙ ያገሪቷን ወጪ ወደ ጅቡቲ እንደሄደ አድርጓል ሁለተኛው ስትራቴጂ ደግሞ የሆነው ቀደም ወንድሜ ጉሩም እንደገለጸው ክልል የሚል አዲስ ነገር አመጣል በፊት ካያቹ 14 ክፍለ ሀገራት ነበሩ ያን የሚባለው ክፍለ ሀገር የሀገር አንደኛው ፓርት ነው
ለአስተዳደር እንዲያመች
ያ ምንድነው የክፍለ ሀገር ነው አጠቃቀሱ ራሱ የሀገራይ ስሜት እንዲኖረው ተደርጎ ነው ያ ነገር የነበረው
አዎ
አሁን ግን ምንድነው ክልል በክልል ሰዎችንም አስተሳሰባቸውን ከክልል እንዳይወጣ ሀገራይ ስሜት እንዳይኖራቸው አድርጓል ያ ደግሞ ከ27 አመት ድረስ እየተሰራበት መጥቶ ዛሬ ሰዎች ሀገራይ ስሜት እንዳይኖራቸው ክልላይ ስሜት እንዲኖራቸው አሁን እንደምናየው በየሶሻል ሚዲያዎች ላይ የምናያቸው የራሳቸው ተጽኖ እንዳለ ምን ያህል ይሄ ግንቦት 20 ስልጣን የተቆጣጠረው መንግስት ምን ያህል ህዝቡ ሃይምሮ ሰርጾ እንደገባ ምን መለከተው እያንዳንዳችን የወገናይ ስሜት እየተሰማን ይመስላል እንጂ የወያኔን ፕሮፓጋንዳ እየተጠቀምን እንደሆነ ብዙ ያልገባቸው ሰዎች አሉ ብዬ ነው ማስበው ምክንያቱም ክልላይ አስተሳሰብን አሰርጾባቸዋል ያንን ነው ያንጸባረቁ ያሉት በመናየው ሀገራይ ስሜት የለም ሁሉም የብሔር ስሜት ላይ ነው ያለው የብሔር እኔ ተጠቃው እኔ ተጎዳው እኔ ተመታው እኔ እንዲያልኩ ነው ኢትዮጵያ ውስጥ በዚህ ያለው አስተዳደር ያልጎዳው የሀገር ክፍል የለም የየትኛውንም ብሔር ገሏል የየትኛውንም ብሔር ጎርቷል ይሄ አስተዳደር በተናጠል አንድ ብሔር ላይ ብቻ አትኩሯል ብዬ አላስብም ብዙ ብሔሮች ሞተዋል እና አሁን ያሰሳሰው እንዲያድግ ያደረገው ይሄ የምናየው ፍርአት ነው እና በዚህ ውስጥም ደግሞ ብዙ ኢንዱስትሪያሎች የነበሩ ኢትዮጵያ ኢንዱስትሪዎች ነበሯት በርካታ ኢንዱስትሪዎች ወደ ውጪ ኤክስፖርት መታረጋቸው ሀገር ውስጥ የተመረቱ ነገሮች ነበሩ እነሱንም እንደነው በግል ባለሀብቶች እንዲያዙና የግል ባለሀብቶቹ ደግሞ ምንጫቸው ራሱ የመንግስት አስተዳደር የነበሩ ራሱ መንግስት ውስጥ ስልጣን ያላቸው ሰዎች ዘመዶች ናቸው እነዛን ድርጅቶች እየተጠቀሙባቸው
ነው ማለት ምንድነው የሀገሪቱ ሀብት በመንግስት ይተዳደር የነበረው ሀብት
ለግለሰቦች
አዙሮ የራሱ የሆኑ ሰዎች
ያንን ነገር እንዲጠቀሙበት አድርጓል በሌላኛው ነገር ላይ ደግሞ ስንመጣ ምንድነው የሰዎች ከቀያቸው የማፈናቀል ነገሮች እየተከሰቱ መጥቷል ስደት መጥቷል ስርዓት መጥቷል ግድያ መጥቷል እነዚህ ሁሉ ነገሮች የመጡት ምንድነው በዚህ ስርዓት ላይ ነው ሀገራይ ስሜት እንዳይኖር ሌላው ደግሞ የኢትዮጵያዊነት ክብር በመላው ዓለም እንዳይኖርን አድርጓል ይሄ ስርዓት ምክንያቱም ብዙ ሰዎች በተለያዩ ፖለቲካም ይሰደዳሉ እና እነዛ የተሰደዱት ሰዎች ባያሉበት ሀገር ላይ ክብር እንዳይኖራቸው ድሮ የምናየው ነው ባይለ ስላሴና በደርግ ዘመነ መንግስት ኢትዮጵያኖች በውጪ በኩል ያላቸውን ተቀባይነትና በውጪ በኩል ያላቸውን ሀገራዊ ፍቅር ለኢትዮጵያ ያላቸውን የውጪ መንግስታት ምናል ክብሬታ እንዳላቸው እየተመለከተን ያለ ያንንም ክብራችን ዝቅ እንዲል አድርጓል ይሄ ስርዓት እና በዚህ ስርዓት ከዚህ በፊት በነበሩት ሀገሪቷን ሲያስተዳድሩ በነበሩ መሪዎች ክብር ያገኘነው በዚህ ስርዓት ደግሞ እንድንዋረድ ሆኗል
ሌላ አንድ ስትናገር የሰማሁት እርግጥ ነው ኢትዮጵያ ውስጥ በአሁኑ ጊዜ ያልተበደለ ያልተጎዳ ብሔር ብሔረሰብ የለም ሆኖም ግን በተለይ በአሁኑ ጊዜ መሰደዱ መታሰሩ መገደሉ የሚያተኩረው እውነት ለመናገር በአማራው ላይ ነው ምንድነው ምክንያቱ ይመስላችኋል ግሩምም ሰውዱ ምንድነው ይሄ አማራው ላይ ያተኩረበት ምክንያት እንግዲህ ወያኔ ወይ የትግራይ ነጻ አውጪ ድርጅት ሌሎችን ብሔሮች ለስም መጠቀሚያ ብሔር ብሔረሰብ የሚለውን ቃል ለራሱ ስም መጠቀሚያ ቢያደርገውና ሌሎችንም ቢበድላቸው በአብዛኛው በአሁኑ ጊዜ ግን ከሀገር የሚሰደደው ከኖረበት ቀየም የሚወጣው የሚባረረው አማራው ላይ ነው ያተኮረው ምንድነው እዛ ያተኮረበት ምክንያት of course an anrasam ke bemilion emikotteru yedebub manno yeoromo yeoromia tolladot kesumale besu kesumale gar ballaw untin tabarrwal yam indalle hono gin besystem deraja baratu maazen emifanakalut minim aynet reaction maygenyibet yamarao akababi no mintinno ya mekniyat
ይሄ ብዙም ያሻማ ነገር አይደለም እንደምናቀው ወደ ኋላ መለስ ብለን የህወሓት መጀመሪያ ወደ ትግል ሲወርድ የጻፈው ማኒፌስቶ ማንም ሰው ማየት ይችላል እዛ ላይ ያለ ነው በግጽ እንደተቀመጠው የአማራ ህዝብን ጨቋኝ እና እንደ ጣላት ፍለፊት ጣላት ነው የሚለው እንደውም በቅን ጠቅስ ውስጥ አርጎ ጣላት የሆነው እኛን እንዲበድሉ እንደዚህ አርጎ ስለዚህ ያንን ለመቀልበስ እንዲሁም የኦርቶዶክሳዊ አስተሳሰብ በላይ ተጫነውን ያንን ለማውረድ እና ኢምፔሪያሊዝም እናምን ይላል እና እነዚህን ለመዋጋት ነው ይላል ከዋና ዋና አላማዎቹ የድርጅቱ አመሰራረት ስለዚህ አንድ ድርጅት ሁልጊዜ የራሱ አላማና ግብ አለው ሊያስፈጽመው የሚፈልገው ያ ሲነሱ ተያዙትን አላማ ሌሎቹ ብዙዎቹ ማሻሻያ ተደርጎባቸው ግማሾቹ ሲቀሩ ይሄኛው አላማ እስከዛሬ ድረስ ፍለፊት ተፈጻሚ ሆነ ነው ይሄም ደግሞ በድብቅም አይደለም እነት ለማናገር በአብዛኛው ጊዜ ድሮ በተመለስም ይያሉ ፍለፊት ሲናገሩ ነፍጠኛ የነፍጠኞች ይያሉ ፍለፊት ነው የሚናገሩት ድሮ አስተሳሰብ
ነፍጠኛ ተቀጥላል ነፍጠኛ የሚለው ቃል ምንድነው
ጠመንጃ ያሽ ማለት ነው
ነፍጥ ተሸካሚ ማለት ነው
እንደ ትክክለኛ ትርጉሙ እንደዛ ነው
ነፍጥ ተሸክሞ አገር ሊያቀና የሚሄድ
አገር ሊያቀና ራሱን የሚከላከል ለማለት ነው ግን እነሱ የሚጠቀሙበት አንግል በሌላ መንገድ ነው
ለምን ኔጌቲቭ ሆነን ያልገባኝም ነፍጠኛ ነኝ አው ነፍጠኛ ነኝ አገር ሊያቀና ሊከላከል ጠመንጃ ይዣለሁ ለምንድን ነው ይሄ ኔጌቲቭ የሆነው
እንግዲህ ምናልባት ከነሱ ሳቤ እንደምረዳው ያን መሳሪያ ያዘውን ኃይል በጉልበት ሌሎቹን እንትን በማድረግ whatever ማሬቱን በመሳደድ በማስገደድ ስልጣን ላይ እነሱ እንደሚሉት ባለፉት 700 እና 800 ዓመታት አማራ ገዢ መደብ ነበር የኛ ተራ ነው ያሉት ፍለፊት ነው የተናገሩት ስለዚህ የኛ ተራ ስለሆነ እናንተም ተጠብቁ ተራችሁ እስኪደርስ አይነት ነገር ነው እነዚህ አይነት ነገሮች ናቸው እና ፍለፊት ነው የሚናገሩት ይሄንን ኢቭን የአማራ ተውካይ ነን የሚሉት ነው ባዲን ሰዎችን እንኳን ፍለፊት እኛ እንደዚህ ነን እኛ እንደዚህ የበደልነን ድሮ እንደዚህ ያደረግነን እንዲሉ ፍለፊት በፓርላማም ቀርበው ጠቅላይ ሚኒስትሩ ድሮ ታምራት ላይንም በፓርላማ ሲከሰሱ የተናዘዙትም ብዙ ነገር አለ ፍለፊት ነው የተናገሩት ያሉባቸውን ችግሮችና ከዚህ አንጻር ስታዩ እስከዛሬ ሲንከባለል የመጣ ነገር ነው ያ ነው ፍለፊት እየተፈጸመ ያለው ሌሎቹ ክልሎች ላይ ስትሄድ በጃዙር በፍለፊት ምንም ነገር ያደርጋሉ በክልሉ ግን በተለይ በአማራ ክልል እንደምታዩት ላለፉት 27 አመታት የነበሩትን የልማት አውታሮችን በማይታይ በየትኛውም ክልል 27 አመት ክልሉ የራሱ የሚያስተዳድርበት በጀት አለው ምን አለው ግን ካሉት ትምህርት ቤቶች እንደሚታዩ ነገሮችን ሰው እንደው ሰሞኑን በተከታታይ የመወያያ አጀንዳም ሆኖ እየቀጠለ ነው ያለው ግንቦት 20 በተለይ በሚል አክቲቪስቶች ተደራጅተው ለአማራው ምን ነው በሚል እንዲሁም ለሌላው ኢትዮጵያዊ እና ባለፉት 27 አመታት በክሊኒክ በትምህርት እነዚህ ትንንሽ እንደው ተቋማት እንደው ዳስ ነው አብዛኛው ካሉት በአብዛኛው በገጠር ከዋና ከተማዎች ውጪ ያሉት ዋና ከተማው ላይም ሆነው ትንንሽ ትምህርት ቤቶች ናቸው እንደዚህ ጣራና መስኮት ያላቸው ጭቃ ቤቶችም ቢሆኑ ሌላ ቦታ ያሉት ዳስ ነው አንድ ዛፍ ላይ ምልክት የተደረገ ልክ እንደ ትምህርት ቤት ዙሪያውን ከበ ነው የምትማረው ስትል ማለት ነው እነዚህ ትምህርት ቤቶች ብዛታቸው ወደ 6000 7000 ትምህርት ቤቶች ናቸው ዝም ብሎ በዋርካ ስር ያሉት ትምህርት ቤቶች ካሉት ከወደ 20 ምናምን ሺህ በላይ ትምህርት ቤቶች እና እንደዚህ አይነቱ ነገር ሲስተማቲካሊ
የመጣ ነው የምትጠቀመው ታሪካዊ
ታሪካዊ ነው ታሪካዊ ነው አፈጻጸሙ ደግሞ አንዴ በፍለፊት አንዴ በኋላ ይጉራ ፍርዳ መጀመሪያ መፈናቀል ከአመታት በፊት ሲከናወን አቶ መለስ በፓርላማ ቀርበው እነዚህ ደን ሲቆርጡ የነበሩ ደን ሲጨፈጨፉ የነበሩ ናቸው ስለዚህ ሊባረሩ ይገባሉ ለፍለፊት ነው የተናገረው ያንን ያህል ዲፌንድ የሚያደርገ ኃይል አልነበረም
ሌላ አንድ ቲዮሪ እንደ ቲዮሪ ሃይፖቴሲስ አለ ብዙዎቹ ይሄም አንዱ ትልቁ ምክንያት ነው የሚሉት አለ የወያኔ ኢትዮጵያን ትግራይን ለመቀል ማነው ነጻ ለማውጣት ለራሱ መንግስት ለማድረግ የነበረውን አላማ ስራው ለማዋል ከመይጠቀምባቸው አንዱ ምንድነው ለም የሆኑ አካባቢዎችን ወደ ራሱ ማስገባት ነው ይሄን ደግሞ በትክክል አድርጎታል ይሄን ለማሲያ በሚያደርግበት ጊዜ በ ምንድነው ሲሄ ሚዋሰኑት በአብዛኛው የትግራይ የሚዋሰነው ከአማራው አካባቢ ነው እነዛን ለመውሰድ እነዛን ቦታዎች መውሰድ ስላለበትና ያና አካባቢ የሚኖሩትን ሰዎች በአማራነታቸው ለማዳከም የግዴታ ዋና ጣላታ አርጎ የሚጠቀመው እነሱን ነው። ሌሎቹን ለምሳሌ ኦሮሚያን ወይም ሜደቡብን በቀጥታ ስለማይገናኝ በወሰን ስለማይዋሰን
አሁን በኦሮሚያ 1 ሚሊዮን ሰዎች ተፈናቀሉ ታስታውስ ከሆነ በሶማሌው መሪ በኩል ነው እንደዛ አይነት ጨዋታ የሚጫወቱት እነሱ ከበስተደጅ ሆነው ማለት ነው። እዛ ግን ከአማራው ጋር በተያያዘ ያለው ነገር ራሳቸው ናቸው መሪ ተዋናዮች
ስለዚህ ምንድነው የሚባለው ምክንያቱ አንደኛው አንተ ያልከው ከአማራ ጋር ያላቸው ታሪካዊ ቅራኔ በነሱ አመለካከት ኢትዮጵያን እኛ እንዳንገዛ ሊያደርገን የሚችለው አማራው በዚሁ ከቀጠለ ኃይሉ እንደተነከረ ከቀጠለ አንድ ሱብ ስለዚህ ማዳከም አለብን። ሁለተኛው የግዛቱ መዋሰን የትግራይ በትግራይ በኩል የአማራው ያለው መዋሰን መሬት ለመዝረፍ እንዲያመቻቸው የግዴታ ያንን መደብደብ አለባቸው። እዛ ላይ አማራው ላይ ይጠነክራሉ በዛ ምክንያት ወደፊትም ተመልሶ የሚመረና አይደለም ዝም ካል ነው። ስለዚህ እሱን እስከመጨረሻው መሬቱን ወስደን ህዝቡን አዳክመን አባረን ምን ብለን
አከርካሪውን ሰብረናል ብለው ቆታል
አለዋን ፍለፊት ነው አከርካሪ እና እነዚህ ናቸው የሚሉ
አው ይሄ ብቻ አይደለም እንደውም ተስተውሱ እንደሆነ በቅርብ ብዙ የኢትዮጵያ የፓርላማ አባል የነበሩ አንድ ሴት ነበሩና እኛ የተናገሩት ነገር አስተውሳለሁ የአማራ ህዝብ ብዛት በተመለከተ እዛ ላይ ያቀረቡት ሪፖርት ነበርና የአማራ ህዝብ እድገቱን እንዲወርድ የተደረገበት ምክንያት አማራ ክልል ያሉ ሴቶች እንዳይወልዱ መርፌ በመርፌ የተወጉ ብዙዎቹ መውለድ አለመቻላቸው እንደውም በተለያየ ሚዲያዎች ላይ ተናቸዋል እነዛ ሰዎች ምስክርነት ሲሰጡ እንደዚህ አይነት ስራ የተሰራበት ሂደት አለና ይሄ ሂደት እንዴት መጣ ያው ቀደም እንዳነሳ ነው ይሄ ስርዓት እዚህ ስልጣን እርከን ላይ ከወጣበት ጊዜ ጀምሮ ምናhall በብሔረሰቦች ላይ እየሰራ እንዳለ ግማሹን ያዳከመ ግማሹን እየገደለ ግማሹን ያፈናቀለ ያለበት ሂደት ነው እስካሁን እየተመለከተን ያለነው።
እንግዲህ በየን አርስ በተመለከተ አንድ የመጨረሻ ጥያቄ ላስቀምጥ። ይሄ መሆኑ ከታወቀ ለምንድን ነው አሁንም ቢሆን የአማራውን መብት እናስከብራለን የሚሉ የተለያዩ የአማራ ድርጅቶች ይሄ ፈረንጆቹ ሆሪዞንታል አግደ የአግድሞሽ ክርክርና የአግድሞሽ ጥል ነው የሚያካሂዱት እላይ ያለውን ወያኔ ላይ ሳይሆን በብዛት የሚያተኩሩት እዚው አካባቢ እርስ በርስ እኔ በልጣለሁ ሻል አለፍ ካለ ደግሞ ከአማራው እርስ በርስ እንትን ከወጣ የኢትዮጵያዊ ነኝ የሚለውና ከወያኔ ጋር ግብግብ ያዘው ጋር ነው በብዛት ጥላቸው። ለምንድነው የራሱን የአማራውን ህዝብ አደረይቶ ሌላውን ትቶ ሌላው ላይ ከመንጠላጠል የአማራውን አደረይቶ ጣላት የሆነውን ወያኔን ባንድ ላይ መዋጋት ያልተቻለ? ለምንድነው ግንቦት ሰባት ላይ ጣት የሚተነቆሉ? ለምንድነው ሌላው ላይ ምን ያስፈልጋል? ለምንድነው ኢሳት ላይ? ለምንድነው እኔ እነዚህ ድርጅቶች ላይ ከማረግ በመጀመሪያ ደረጃ የራስን አጠናክሮ ወያኔ ዋናው ጣላት ላይ ማተኮር አይሻልም ወይ ነው ወይስ ምክንያት አለ ምታውቁታል?
እኔ እንደው ምን ነገር ተነሳ አንድ ነገር ተዛለኝ እኔ አስተውሳለሁ አገር ቤት ይያለው ብዙ ሰዎች ትኩስ ኢንፎርሜሽን የሚያገኙት በኢሳት ቴሌቪዥን ጣቢያ ነውና ብዙ ሰዎች በዲሽ በሳተላይት ነው የሚመለከቱት እና እዛ ላይ እንደውም ብዙ በየትኛው ሚዲያ ላናያቸው ማናያቸው በየትኛውም የግል ጋዜጣ መጽሔት ላይ ማናያቸው ነገሮች ነው በአርባ ጉጉ የተፈጸመውን ግፍ ፕሮግራም ተሰርቶበት በዛኛው እንት ላይ ያየ ነው እና ይሄንን ስታይ ምናል የህዝቡን ኡነታ ኢሳት ቴሌቪዥን ምናል እንዳወጣው እንዳሁኑ እንደዚህ ጥያቄዎች ሳይነሱ እንዳሁኑ በየሶሻል ሚዲያው ላይ የማንነት ጥያቄዎች ሳይነሱ በፊት ኢሳት ኡነት ለመናገር ለአማራው ህዝብ ከፍተኛ አስተዋጽኦ አድርጓል ብዬ ነው ማምነው ነኝ። በአርባ ጉጉ የነበረውን ያን እንግዲህ ያው ደገደል የጣሉትን ሰዎች ፊልም ራሱ እነሲሳ ጌና እዛ ላይ ሲያቀርቡ አስተውሳለሁ ነኝ እና ያሁኑ አው ልክነ ያሁኑ እንትን ያስነቀፈው አይገባም ነው እንደው ኒትራን ሆነን እንዲው ገለልተኛ ሆነን بنናስበው አሁንም ጀምር እንደዚህም እየተሰደቡ እነዚህ ሚዲያዎች እንደዚህም እየተተቹ ያቀረቡ ያሉት ግን ኡነታን ላይ የተመሰረተ መረጃ ባላቸው ነገሮች እየተሰራባቸው ያለውን ግፍ አሁንም ይፋ ያደርጉ ነው እየተሰደብን ነው ብለው አልተውምና ይሄ ሶሻል ሚዲያ ላይ ምናያቸው የሰዎች የግል ጥላቻ ሌላ ነገር ያስከተለና ያለውና ትኩረታችን ዋናው ጣላታችን ላይ መሆን ሲችል እርስ በርስም እኔ የትኛውም የፖለቲካ አመለካከት ይኖረው ሰው ትኩረቱ ግን ጣላቱ ላይ መሆን አለበት ነው። የግድ ካንዱ ፖለቲካ ድርጅት ጋር ሌላኛው የፖለቲካ ድርጅት በአሳሳሰብ ይመሳሰል አይደለም ወይ በአቋም ይመሳሰል አይደለም ግን ታርጌታችን ጣላታችን ላይ ስኮን ድረስ በትኛውም በመሳራም ኃይል ቢታገለው በሰላማዊም ኃይል ቢታገለው ህዝብ መሆን ያለበት ትኩረቱ ጣላቱ ላይ መሆን አለበት ነው።
ትክክል። የኔም አመለካከታችን ምንድነው ይሄ ኢሳትም ይሁን ግንቦት ሰባትም ሌሎችም ወያኔን እንታገላለን የሚሉ ሊታገሉም ላይታገሉም ይችላሉ። እነዚህ ድርጅቶች ጥሩም ሰሩ መጥፎም ሰሩ ለጊዜው እነሱ ዋነኛ የአማራ ህዝብ ጣላቶች ሊሆኑ አይችሉም። ስልጣን ላይ ያለው ወያኔ ነው ጣላቱ። የሰው ልጅ ደግሞ ሁለት ግራ አለኝ ብሎ ሁለት ዛፍ ላይ አይወጣም። ምንድነው የልዩነትን እንትን ማወቅ መቻል አለብን። አስቸኳይ ጣላት አለ። ቅድሚያውን ማወቅ ያስፈልጋል። መጀመሪያ የትኛውን ነው የምትመጣው? ቀስ ይያልክ ሁኔታዎችን ማስተካከል ባንድ ጊዜ ምንድነው እሱ ባንድ ጊዜ ከሁሉም ጋር አትጋጭም ራስን ያዳክማል። ለዚህ የኔ እንትን ምንድነው እነዚህ ድርጅቶች የነዚያውን የሚባሉ ድርጅቶች ጥሩም ሰሩ መጥፎም ሰሩ ለጊዜ ዋና ጣላቱ እነሱ አይደሉም ወያኔ ነው ጣላቱ። እዛ ላይ አተኩሮ እዛ ላይ ያንን ካሸነፉ በኋላ የራስን ኃይል በደንብ አሰባስቦ የሚፈልገውን ወደፊት ማድረግ ይቻላልና ይሄንን ታክቲክ መልመድ መቻል አለብን ነው ምንለው። አድማጮቻችን አስተያየታችሁን በ0819100 መስጠት ትችላላችሁ። አሁን ወደ ማራኪ ልሳን ዝግጅት የመዝናኛ ዝግጅት ሄዳለሁ። ከዚያ ቀደም ብሎ ግን ቅድም ያልኩትን የነጻ ቲኬት በተመለከተ የጎልደን ምንድነው የሚባለው የጎልደን ሊግ ቲኬት ነው ስቶክሆልም የሚደረገው ዳይመንድ ሊግ ነው ወይ ጭራሽ ዳይመንድ ሊግ ነው ያለኝ እንግዲህ የስፖርት ዋላፊ አሁን ደው ማን ነው ልኮ እሱ ጋራ ከዜናው በኋላ አጠር ያለች ውይይት እናደርጋለን። መልካም ቆይታ።
ዋናው የአውቶቡስ መንሃሪያ ግድም እንደተለመደው ድብልቅልቁ ወጥቷል። ገና ከጧቱ የመኪናው ጥሩምባ የሰው ካታ የአውቶሞቢሉ ብዛት የነቢጤው ትርምስ የሱቅ መደረቴው ብዛት የሚኒባስ ወያላዎች ጩኸት ከየጭነት መኪናውና ሎንቺናዋናት በገመድ የታሰሩ የድሮና የበግ የጭን ቅሪታ መቼም ውጭ አገር ከርሞ ለሄደ ለእንደኛ አይነቱ ሀገር የገቡለት እዛው ትይንቱ መሃል ቢለቁት እንዳዲስ ግር እንደሚሎ አልጠራጠርም። ሸርገል መርካቶ መሃል ነጋዴው አትርፎ ቢገባበት ቀማኛው ወይ ጥርስራቱ ወይ ከብሮ የሚመለስበት የነቢጠው ለምኖ ባዶ እጁን የማይገባበት የጉልበት አዳሪው በለስ የቀና ሁለት ከራት ቦዘና ሽሮ አመሻሹ ላይ ሁለት ጠጅ ጠጥቶ የሚገባበት ከገጠር ለከፍት መዳኒት እንገዛለን በሚል ጥሪታቸውን ቋጥረው የመጡ ገበሬዎች በሰለጠነ አራዳ ተታለው አመሻሹ ላይ ኡኡ የሚሉበት ሊስትሮና ሱቅ በደረቴው ያለውን ቸርቸው ንፍሮን እያረመደ እያንጎራጎረ ወደ ቤቱ የሚገባበት ቡና ቤቶችና ምግብ ቤቶች የማታው ሲሳያቸው ታይቷቸው ገና በጠዋቱ በላተኛውንና ጠጅን እያማለሉ ግቡ ግቡ የሚሉበት ኮረዳና ኮፐለው ባይነ ተቀሻ የፍቅር ጦርነት ግብ ግብ የሚይዙበት ከመናኸሪያው ከአውቶቡሱ ተራ የተራገፉ ሰዎች የማታ አዳራቸውን አልቤርጎ እንዳይዘባቸው ግርግር የሚፈጥሩበት አረ ስንቱ ተወርቶ ሸገርን ላስታውሰው ትዝታው ብዙ ነው። ይህ በየሙዚቃ ቤቱ ደጃፍ የጆሮ ታምቡርን በሚቀድጭው አላሲያ ግዳሙን ልብ የሚሰርቅ ዜማና ሙዚቃ ሲሰማ ልቡ ማለል የማይልበት አለ ብዬ አልገምትም። እንዳሽን በሙላት እዚህም እዚያም ኩልኩል ካሉ ሙዚቃ ቤቶች የሚሰማው የተለያየ ሙዚቃ ሰፈሩን የቀለጠች የብዶች መናኸሪያ ቢያስመስለው ጨርቁን የጣለው ቡትቶን ጥሎ ባሻው ሙዚቃ እየተጀነጀነ የሚረግድበት ያለውም የሌለውም ቀልቡ የሰበው ሙዚቃ ደጃፉ ቆሞ አድምጦ ወደ ጉዳይ የሚሰማራበት ባስ ያለበት ደግሞ ኪሱን ዳበስ አድርጎ ካሴት ወይም ሲዲ ሸምቶ ይገባል። የሙዚቃ ነገር ሲነሳ ሙዚቃ የስሜት ምግብ ነው። በሙዚቃ ቃና ስሜት ማርገብ ማላላት ሞጠር ማስተናናት ይችላል። ሙዚቃ ራሱን ይችላል የራሱ ቋንቋ አለው። የተቸገረ ያዘነ የተደሰተ ሁሉ በሙዚቃ ስሜቱን መግለጽ ይችላል። የሽለላ ዜማዎች ሲሰሙ ወኔው የማይነሽጠው የፍቅር ዜማዎች ሲቀነቀኑ ደግሞ ያሳለፉት የፍቅር ጊዜ ትውስ የማይለው የተዘታው ጉርጉሮ ሲሰሙ ደግሞ የናፈቁት ሀገርና ሰው ትዝ የማይለው ሰው ይኖራል ብዬ አልገምትም። እኔም እንግዲህ ባለፉት ተከታታይ ባቀረብኩላችሁ ከጥንቶቹ ሙዚቃዎች ሳልወጣ ሳላሰማዎቹ የቀረው ጥቂቶች ይኖሩኛልና እንደው በትዝታ ወደ አሳለፉት ወደ ቀድሞ ትዝታው ለመነሶ ፈልጋለሁና ከጥንቶቹ የሙዚቃ መድብሎቻችን ለምሽቱ የመረጥንላችሁ የጥንቶቹን ድንቅ ዘፈኖች እናሰማውታለን። እንደተለመደው የዘፋኙን ስምና የዘፈኑን አርዕስት እንደው ካስታውሱ ደግሞ አመተ ምህረቱንና እየጻፉ ተሳትፎን አሳዩን ይያልኩኝ። እስቲ ወደ መጀመሪያው ሙዚቃ ለመነሶ ብላችሁ ያዳመጣችሁትን ዘፈን የተጫወተልን ታምራት ሞላ ነበር። ታምሜ ተኝቼ ነበር የዘፈኑ አርዕስት። እስቲ የሚቀጥለው ደግሞ አብረን
እንስማ።
መጣ ድንቅና ወርቅ የሆነ ባህላችን ያሁን ዘመን እትዳር አላውቅም እንጂ በእናት ባባቶቻችን ዘመን ትዳር ሞት ካለየው የሚለየው አንዳችም ነገር የለም። ከድህነት አንስቶ እኩል ተለፍቶ ክፉና ደጉን አብሮ አሳልፎ ጥሪትና ሀብት አግኝቶ ከትዳር አጋር ጋር ዘመኑን ተፋቅሮ መኖር ለማንኛውም የድህነት ሚስቴ ብሎ የተጫወተልን መልካሙ ተበጀ ነበር። እስቲ ተከታዩን ያዳምጡልን። ስናዳምጠው የነበረውን ዘፈን የተጫወተልን አባይ በለጠ ሲሆን የዘፈኑ አርዕስት ምነው ብታስቢ ለትዳርሽ የሚል ነበር። እናመሰግናለን አድማጮቻችን ተሳትፏችሁ አይለየን እያልኩኝ እስቲ ደግሞ ወደ ተከታዩ ልሰዳችሁ።
ለንሮም ዘር ያለው ቢለስ ነገሬ እንዳትለው ውጫንቺ የፍቅርን በበር የጾታዎች ሻራ ያሆንሽ ትኖሬ ክብር እስከ ሐውልት ይጸናል ሳትደበሬ አንቺ ለምን ትሸሻለሽ ወይኔ ሁለልሽ እሆናለሁ ብዬ ፍቅር ዞት ስከተለ አንቺ ትሮጫለሽ
እሺ አመሰግናለሁ። አዎ ዘፈኑ በውብ ቅላጼው ሲያቀነቅንልን የነበረው ሀብታሙ ሽፈራው ሲሆን የዘፈኑ መጠሪያ አንቺ ልጅ የሚል ነበር። የሚቀጥለው ደግሞ እናዳም
ነው።
ፍጥጥ ማለም ሆነና ጣለም ቢል አልጥራጥር አልማስ እንቁ መስሃይ ብሎ እንደተጫወተልን በኢትዮጵያ ህዝብ ልብ ውስጥ አሳልፎ የነበረው እንቁ ክብሩን ዛሬ አላየውምና ትንሽ ቅር ብሰኝም ስለዘፈኑ ግን እንደው መሐሙድን ሰላም አሰግናል አላልፍም የነባር ትዝታዎቻችንን ቀስቅሷልና ተከታዩም ደግሞ እስቲ ያዳምጡልን ተፈልክቻውተልን አያሌው መስፍን ሲሆን ማንበል ወዳጄ ነበር ሲለን የነበረው በድካም እንግዲህ ተሳትፋችሁ አይለይ ያልኩኝ ተከታዩን አብረን እንስማ
የመቃብር ቸላይ አፍቂኝ መጣ
ታዳምጥ እኔም ትንሽ ግር ብሎኝ ነበር እርዳታ ከጉዱ ካሳ ጠይቄን ያገኘው ለማንኛውም እናንተ እንደምታውቁት ግን አልጠራጠር ተሾመ ምትኩ ነበር የመቃብር እጮኛዬ እያለ ሲጫወትልን የነበረው እስቲ
ናርፍዳቸዋል አድማጮች ከረፋዶ 11 ሰዓት ሆኗል የሳምንቷ በዜናዎች ባጫጭሩ ቀጥሎ ይሰማሉ ላለፉት 4 አመታት ከየመን በግፍ ታፍነው የተወሰዱትና በህወሓት ከፍተኛ የሆነ የማሰቃያ ቶርቸር ሲፈጸምባቸው ቆዩት የግንቦት 7 ዋና ጸሐፊና የነጻነት ታጋይ አቶ አንዳርጋቸው ጽጌ እንደሚፈቱ የተጠበቀ ነው የመንግስቱ አቃቤ ከትናንት በስቲያ እንዳስተዋወቀው አቶ አንዳርጋቸው ጽጌ በልዩ ሁኔታ ይፈታሉ ብሏል። በርካታ አዲስ አበባ ከተማ ነዋሪዎች በተሰዎች የተለያየ የፖለቲካ ፓርቲ መሪዎች ትናንት ከረፋዱ ጀምሮ አቶ አንዳርጋቸው ለመቀበል በቃሊቲ ወይን ቤት ተሰባስበው ውለው ቢያመሹም የማረሚያ ቤቱ አስተዳደር ማታ ቤታቸው ድረስ እናመጣለን ሂዱ ቢልም በርካታ ወገኖች አቶ አንዳርጋቸው ቤት አምሽተው ቢያድሩም እስካሁን አሳት ድረስ አቶ አንዳርጋቸው ጽጌ ወደ ቤት እንዳልገቡ እንዳልተለቀቁ መረጃዎች አመልክተዋል። ይሄው አቶ አንዳርጋቸው ጽጌ መፈታት ጉዳይ በሀገር ውስጥና በውጭ በሚገኙ ኢትዮጵያውያን ዘንድ ከፍተኛ ትኩረት ተሰጥቶ ሲሆን ዝቡን ጉዳዩን በእንደቀት የተከታተለ መሆኑ ታውቋል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የአቶ አንዳርጋቸው ስር በርካታ ቢሊዮን ዶላሮች እንዳሳጣቸው መናገራቸው ይታወቃል። በተያዘ ዜና ከአቶ አንዳርጋቸው ጽጌ ጋር 576 ግለሰቦች ይቅርታ ተደርጎላቸው እንደሚፈቱ የመንግስቱ ዜና አስታውቋል። ከነዚህ ውስጥ 18ቱ ሴቶች መሆናቸውንም ገልጿል። በተያዘ ዜና በሙስና ወንጀል ተከሰው የነበሩት እነ መላኩ ፈንታ ከስር ተፈተው ቤተሰቦቻቸውን ተቀላቅለዋል። ከሳቸው ጋርም ተይዘው የነበሩት የህወሓቶቹ አቶ ገብረውሃድ ወለ ጊዮርጊስና አቶ ዛይድ ወለ ገብርኤልም ከስር መፈታታቸው ተዘግቧል። ወይዘሮ አዜብ መስፍን የሚቴክ የቦርድ አባል ሆነው መሾማቸው ተዘግቧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን የሚቴክ ቦርድ አባል ሆነው ተሾሙ። በቅርቡ የኢንዱስትሪ ሚኒስትር ሆነው የተሾሙት ዶክተር አምባቸው መኮንን አቶ ደመቀ መኮንንን ተክተው የቦርድ ሊቀመንበር ሆነዋል። የህወሓቱ አቶ አስመላሽ ወልደስላሴም የሚቴክ ቦርድ አባል ሲሆኑ ከፖለቲካ መድረክ የተገለሉ ሰዎች ተመልሰው ወደ ኃላፊነት መምጣታቸው አነጋጋሪ ሆኗል። በመንግስት 10 ቢሊዮን ብር በጀት የተቋቋመው የመሰረታዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሚቴክ ከፍተኛ የሀገር ሀብት ምዝበራ የሚካሄድበት ተቋም መሆኑ ሲጠቀስ ቆይቷል። የዚህ ተቋም ዋና ዳይሬክተር የነበሩት ጄኔራል ክንፈ ዳኘው የህወሓት ታጋይ የነበሩ መሆናቸው ይታወሳል። በቅርቡ በፈቃዳቸው ነው በሚል ስልጣናቸውን የለቀቁ ሲሆን በምትካቸው የኢንዱስትሪ ሚኒስትር የነበሩት ዶክተር በቀለ ቡላዶ ተሾመዋል። ሚቴክ ከሀገሪቷ የስኳር ኮርፖሬሽን ፕሮጀክቶች ጋር በተያያዘ በቢሊዮን የሚቆጠር ሀብት በመመዝበር የሚጠቀስ ሲሆን በፓርላማው ጭምር ጥያቄ እንደተነሳበት ይታወቃል። ሚቴክ የመንግስት ተቋም እንደሆነ ቢጠቀስም ድርጅቱን የሚመሩ ኃላፊዎች ለሚቴክ የሚሰጡ ኮንትራቶችን ወደ ህወሓት ኤፈርት እያሻገሩ የህወሓት ኩባንያዎችን ሲያፋፉ መቆየታቸው ሲገለጽ ቆይቷል። ጠቅላይ ሚኒስትር አብይ አህመድ አዲስ ኃላፊ ለሚቴክ መሾማቸውን ተከትሎ ዘረፋውን እንደሚቆምና ከህወሓቱ ኤፈርት ጋር ያለው ግንኙነት እንደሚቋረጥ በብዙዎች ዘንድ ታምኖ ነበር። አሁን ወይዘሮ አዜብና አቶ አስመላሽ ወልደስላሴ በሚቴክ የቦርድ አባልነት መሾማቸው አነጋጋሪ ሆኗል። የውስጥ ትግሉ ላለማቋጨቱ ማሳያ እንደሆነም እየተገለጸ ይገኛል። ከህወሓት ስራ አስፈጻሚ ኮሚቴ አባልነት የተባረሩት ወይዘሮ አዜብ መስፍን መሾም ደግሞ ያልተጠበቀ ሆኖ ተገኝቷል። ከ900 በላይ የአማራ ተወላጆች በከፍተኛ ችግር ላይ መሆናቸው ተዘገበ። ከኦሮሚያ ክልል ቡኖ በደሌ ዞን ደጋ ወረዳ የተፈናቀሉት ከ900 በላይ የአማራ ተወላጆች ከፍተኛ ችግር ላይ ነን ሲሉ ገለጹ። ተፈናቃዮቹ በአማራና ኦሮሚያ ክልል ባለስልጣናት ትብብር በወልዲያና በጭፍራ መካከል በሚገኝ ሀሮ ተብሎ የሚጠራ በረሃ ላይ ሰፍረው የሚገኙ ሲሆኑ ወደ ሌላ ቦታ እንዳይንቀሳቀሱም በመከላከያ ሰራዊት እየተጠበቁ መሆናቸው ታውቋል። አካባቢው ደረቅ መሆኑና ውሃ ማግኘት አለመቻላቸው ህጻናት ለበሽታ እየተጋለጡ መሆናቸውን ከስፍራው የመጣ መረጃ ይጠቁማል። ተፈናቃዮቹ በደርግ አገዛዝ ዘመን በ1972 በሰፈራ ወደ አካባቢ መሄዳቸውን ይናገራሉ። በሰፈሩበት አካባቢ ለዘመናት መኖራቸውና ሀብት ንብረት አፍርተው በሰላም ይኖሩ እንደነበር በስፍራው ተገኝቶ ለነበረው ታዛቢ ቡድን ተናግረዋል። መሬቱ የእናንተ አይደለም፣ ልቀቁና ሂዱ ተብለው አካባቢውን ለቀው መውጣታቸውን ይናገራሉ። በኢሉባቡር የአማራ ተወላጆችን ማፈናቀሉ በአምስት ወረዳዎች የተከሰተ ሲሆን የቡኖ በደሌ ግን የከፋ እንደሆነ ተዘግቧል። ተፈናቃዮቹ በፖሊስ ታስረው ከቆዩ በኋላ ጥቅምት 9/2010 የኦሮሚያና የአማራ ክልል ባለስልጣናት በመተባበር አሁን ወደሚገኙበት በወልዲያና ጭሮ መካከል በሚገኘው ሀሮ በረሃ ላይ እንዲሰፍሩ መደረጉ ታውቋል። ተፈናቃዮቹ ለታዛቢዎች እንደተናገሩት አሁን ወዳሉበት ቦታ በሰፈሩበት ወቅት ከተደረገላቸው 3 ኪሎ እህል ድጋፍ ውጪ እስካሁን ማንም እንዳላያቸውና እንዳላናገራቸው ተናግረዋል። በሌላ በኩልም አካባቢው ደረቅ በመሆኑ ውሃ ለማግኘት ከፍተኛ ችግር ገጥሞናልም ብለዋል። ተንቀሳቅሰን እንዳልፈልግ እንኳን በመከላከያ ሰራዊት ተከበናል ብለዋል። በተለይም ህጻናት በመኖራቸው በውሃ እጥረት ለከፍተኛ ስቃይ መዳረጋቸውና ለበሽታም የተጋለጡ መሆናቸውን ታዛቢዎቹ ተናግረዋል። ለታዛቢዎቹ ከሆነ የህጻናቱና የወጣቶቹ ችግር የበለጠ የከፋ ያደረገው ተወልደው ያደጉት በኦሮሚያ ክልል በመሆኑ ከኦሮምኛ ቋንቋ ውጭ መስማትም ሆነ መናገር ባለመቻላቸው ችግሮቻቸው ማስረዳት መቸገራቸውን ገልጸዋል። በአርባ ምንጭ ከተማ ከቤት ማፍረስ ጋር በተያያዘ ተቃውሞ መካሄዱ ተዘግቧል። የአካባቢው ነዋሪዎች እንደገለጹት ሰሞኑን የአርሶ አደሮችን ቤት ለማፍረስ በአጋዚ በልዩ ኃይልና በአካባቢ ፖሊሶች ታጅቦ የተገኘው አፍራሽ ግብረ ኃይል ተቃውሞ አጋጥሞታል። አርሶ አደሮች ከቀያችን የምታፈናቅሉን እኛ እንገላችሁ ነው የሚል አቋም በመያዛቸው ወታደሮች ህዝቡ ላይ የጭስ ቦምብ በመወርወርና ተኩስ በመክፈት ለመበተን ሞክረዋል። ህዝቡ ሲሸሽ እንደገና ቤት ለማፍረስ ሲሄዱ ህዝቡ ተመልሶ በድጋሚ ከፍተኛ ተቃውሞ ማሰማቱ ተዘግቧል። በጨለማ እስር ቤት ላለፉት 24 ዓመታት የሚገኙት የሃይማኖት መምህር በአስቸኳይ እንዲፈቱ ተጠየቀ። በውጪ የሚገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ላለፉት 24 ዓመታት በጨለማ እስር ቤት የሚገኙት የሃይማኖት መምህር እንደስራቸው አግማሴ መኮንን በአስቸኳይ እንዲፈቱ ጠየቀ። ሲኖዶሱ በአወጣው መግለጫ ላይ እንዳስተዋወቀው ከ24 ዓመት በፊት ተይዘው ጨለማ እስር ቤት ውስጥ ያለረራይ ተስረው የሚገኙት የሃይማኖት ሊቅ እንደስራቸው በህይወት መኖራቸው የታወቀው በቅርቡ ነው። እኒህ መምህር የቤተክርስቲያኑ ትልቅ ባለውለታ የሆኑና ያለጥፋታቸው በእስር የሚማመቀቁ በመሆናቸው በአስቸኳይ ተፈተው ቤተሰቦቻቸው እንዲቀላቀሉ ሲኖዶሱ ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ጉዳዩን አጤና ነው አፋጣኝ ምላሽ እንዲሰጡንም ቅዱስ ሲኖዶስ በመግለጫው ጠይቋል። በብፁዕ ቅዱስ አቡነ መርቆሬዎስ የሚመራውና መቀመጫውን በዩናይትድ ስቴትስ ኦፍ አሜሪካ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባወጣው መግለጫ የቤተ ክርስቲያኒቱ ሊቅ እንደ ስራቸው አግማሴ ላለፉት 24 ዓመታት በወይኒ ቤት ማሳለፋቸውን አስታውቋል። በህይወት መኖራቸውም የታወቀው በቅርቡ እንደሆነም ሲኖዶሱ አስታውቋል። እኛ የሃይማኖት አባት በአስቸኳይ እንዲፈቱም ሲኖዶሱ ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርቧል። ጠቅላይ ሚኒስትሩ የሚያደርጓቸውን በጎ ምግባራት እያደነቅን በሱዳንና በኬንያ ብሎም በሳውዲ አረቢያ ያሉ እስረኞችን ለማስፈታት ያደረጉትን እንቅስቃሴ ብናመሰግንም በራሳችን የጉድጓድ እስር ቤት ውስጥ ያለ ፍርድ እየተሰቃዩ ለሚገኙት ቅድሚያ መስጠት የፍትህ ፈላጊነት አንዱ መገለጫ ነው ብለን እናምናለን ይላል የቅዱስ ሲኖዶሱ መግለጫ። መላው ፍትህ ፈላጊ ኢትዮጵያውያንም እኚህን ታላቅ ሊቅ ለማስፈታት የተቻላቸውን ሁሉ እንዲያደርጉ ቅዱስ ሲኖዶሱ ጥሪውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ እኚህን ታላቅ የቤተ ክርስቲያን ሊቅ እንደ ስራቸው አግማሴን ለቤተ ክርስቲያኒቱ ክብር ሲሉ ቅድሚያ ሰጥተው እንዲፈቱ እንዲያደርጉ ጥሪም ተላልፏል። በመጨረሻም የብፁዕ አቡነ ኤልያስ 80ኛ ዓመት ክብረ በዓል ትናንት በስዊድን ስቶክሆልም በታላቅ ድምቀት ተከብሯል። ትናንት ሁዲንጌ በሚገኘው የሶሪያ ቤተ ክርስቲያን በተከናወነው ታላቅ ዝግጅት ላይ እጅግ በርካታ ኢትዮጵያውያን ተሳታፊ ሆነዋል። በዝግጅቱ ላይ ተጋባዥ የነበሩ ሊቃነ ጳጳሳት ከካናዳና ከኖርዌይ የተገኙ ሲሆን ብፁዕ አቡነ ኤልያስ ላለፉት 40 ዓመታት ከኢትዮጵያ፣ ከአፍሪካ ሀገራት እንዲሁም በአውሮፓ ድረስ የተለያዩ ቤተክርስቲያናትን በማሳነጽ እንዲሁም በርካታ የተለያዩ መንፈሳዊ ስራዎችን በመስራት አርአያነታቸው ፍጹም የጎላ መሆኑ ተገልጿል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከጠዋቱ 4 ሰዓት እንደ ኢትዮጵያውያን አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈውን ፕሮግራም እንደቀጠለ ነው። እንግዲህ ከጥቂት ደቂቃዎች በኋላ የኢትዮጵያ ድምጽ ሬዲዮ የስፖርት ኃላፊያችን የዳይመንድ ሊግ እኔ እንኳን ጎልደን ሊግ ነው ማቀው እስከዚህ ድረስ ወደ ኋላ ቀርቻለሁ ማለት ነው። ወርቅ ላይ ቀርቻለሁ ዳይመንድ መግባቱንም አላገም የዳይመንድ ሊግን በተመለከተ የኢትዮጵያ ድምጽ ሬዲዮ ለኢትዮጵያን አድማጮቹ ያዘጋጀውን እስቲ ስጦታ እንስማ በቀጥታ አሁን በመስመር ላይ መኮንን አለ መኮንን የሚለውን ሰማልን ሰላም መኮንን
ሰላም ሰላም አህመድ እንዴት ነህ ሰላም አህመድ እንዴት ነህ
መኮንን
አሎ አሎ ጤና አስተልኝ እንዴት ነህ
ጤና አስተልኝ እኔ እንኳን ያው ስቲል አሁንም ምንድነው ጎልደን ሊግ ላይ ነው ያለሁት ዳይመንድ ሊግ ነው ብለህ አልከኝ
አዲያ ምንድ ሊግ ተሰረሙ እኮ ስማቸውን ከቀየሩ
ምን አስቆጣህ ታዲያ እንዴት
አረከስከው ብዬ ነው ውድድሩን
መቼ ነው በነገራችን ላይ መቼ ነው ዳይመንድ ሊግ የሆነው
አንድ 3 ቢያንስ 3 አመት ይሆናል
አረ ይሄን ሁሉ አመት ወደ ኋላ ቀርቻለሁ ማለት ነው ያሳዝናል አይ ምን ላርግ ብለህ ነው የኢትዮጵያኖች በህብረት ሆነን ባንድራችንን ይዘን እንትን የምንልበት ጊዜ ድሮ ታስታውሳለህ ይሄን ሬዲዮኑ ያዘጋጀ ኖርዌይ ድረስ ምን ሄድ ነበር አሁን የለም
ትንሽ ተቀዛቅዟል ለነገሩ ያው ባለፉት አመታትም ነበሩ ቁጥራቸው በርከት ያለ ባይሆንም አዘጋጆቹ በየጊዜው ከኛ ጋር እየተነጋገሩ ኢትዮጵያኖች እንዲገቡ የተቻላቸውን ያደርጋሉ የዋጋ ቅናሽም ያደረጉ
መኮንን ለምንድነው ግን ኢትዮጵያኖች ይሄ ነገር የተጀመረው እንዴት ነው ለምንድነው እንደዚህ አይነት ዋጋ እየቀነሱም ያው አሁን እንግዲህ እንደምትነግረን በነጻም ነው መሰለኝ አላቅም ለምንድነው ኢትዮጵያኖችን የሚፈልጉት
አንደኛ ውድድሩን እናደምቃለን እዛ ቦታ ላይ ባንዲራም ይዘን ስለምንገባ ጭፈራውም ያለው እንትኑም ድባቡም ደስ ይላል ኢትዮጵያኖች እዛ አካባቢ ላይና ያው ለአትሌቶቹም ሞራል ጥሩ እንትን ነው በዛ ይመስለኛል እንግዲህ
እኔ ምለው አንዳንድ ምን ያህል ሁነት እንደሆነ አላቅም እንግዲህ አንተ ታውቃለህ ብዬ ነው ገምተው እንዲህ አይነቱ ነገር ኢትዮጵያኖች ባንድራ ያዙ ሆሆ ያሉ ማዳመቅ የጀመረው ባለም ዙሪያ ስዊድን ነው የተጀመረው የሚባል ወሬ አለ
ያው ኦፍ ኮርስ 95 የዓለም አትሌቲክስ ዚ ጎተንበርግ በተዘጋጀበት ጊዜ
ኦኬ
ያኔ ነው የጀመርነው ኢትዮጵያኖች ከስቶኮልምም ከጎተንበርግ ከተለያዩ የስዊድን ከተሞች ተሰባስበን እዛ ያው አትሌቶች መንደር ነበር እዛ ከኛው ጋር ነበር የሚያሳልፉት በጣም የደመቀ እንትን ነበር ምናካሄድላችሁ የነበረው ስቴዲየሙ መግቢያው ራሱ ያኔ ውድ ነበር ዓለም አትሌቲክስ ታውቃለህ የዚ የስዊድን እንትንም አይመለከተውም ዓለም አትሌቲክስ ፌዴሬሽን ትኬቱን እንትን የሚለው እንደዛም ውድ ሆኖ ትኬቶችም በጣም በብዛት ኢትዮጵያኖች ገብተው ያ ነገር ያው በቴሌቪዥን በአለም ዙሪያ ሲታይ እያለ እንግዲህ ኦስሎም ታስታውሳለ በየአመቱ ሃይሌ ሪከርድ የሚሰብርባቸው ግሉበን ብዙ ውድድሮች ኢትዮጵያኖች ስቴዲየሙን አድምቀውታል
አስታውሳለሁ የኦስሎውንማ ቲኬት በነጻ ከማግኔት ጀምሮ ስቴዲየም ውስጥ ሃይሌን ውስጥ ገብታችሁ ሜዳው ውስጥ እንግዲህ ባንተ መሪነት ሜዳው ውስጥ ገብታችሁ ታስተናግዱ ነበር ትዝ ይለኛል
አዎ ገዚያ ባንዲራ ብዙ ጊዜ እየገባን እንሰጥ ነበር ጥሩ ድባብ ነበር ያኔ ነበረው እንትም ደስ ይል ነበር
ወጣ ተመልሶ ይመጣል አሁን በዚህ ላይ ሰራላችሁ ሬዲዮኑ በዚህ ሰራል
እንግዲህ ተመልሶ ይመጣል ለምን አይመጣም ኢትዮጵያኖች አንድ ከሆነን ሁሉም ጥሩ ስሜቱ ካለ ያን ድባብ መፍጠር ይቻላል
መኮንን ምንድነው አሁን ኢትዮጵያ ድምጽ ሬዲዮ ያዘጋጀው ለዚህ ለዳይመንድ ሊግ ላልከኝ ምንድነው እስቲ ስለሱ ንገረኝ
እንግዲህ አዘጋጆቹ ጁን 10 ዳይመንድ ሊግ አለ የኢትዮጵያ እንግዲህ ትልልቅ ታዋቂ አትሌቶች ይገኛሉ ብለዋል በወንዶች 1000 ሜትር እና 5000 በሴቶች 800 እና 1500 ሜትር ኢትዮጵያውያን አትሌቶች ይመጣሉ ከ10 በላይ ነው የሚመጡት ከፍተኛ ግምት በዚህ ውድድር ላይ ተሰጠው ሞፋራን በአለም አትሌቲክ ሻምፒዮና ያሸነፉት ኢትዮጵያውያኖች ሶስቱ አትሌቶች ያሸነፉት ስለ ያ በቡድን ያሸነፈው ሙክታር እንድሪስ ነው ግን በቡድን ስራ እነ ዮሚፍ እነ ሰለሞን እነ ዳዊት ነበሩና እነሱ ጠቅላላ አትሌቶቹ በ5000 ሜትር ለመወዳደር እዚህ ስቶክሆልም ስቴዲየም ጁን 10 ይመጣሉ ማለት ነው ይሄ አዘጋጆቹ እንግዲህ ኢሜል ልከው አረጋግጠውልናል በተጨማሪም ምንድነው ያው እንግዲህ ከዚህ በፊት በርካሽ ዋጋ ነበር ቲኬቱንም የሚሸጡት ዘንድሮ ግን ለየት ባለ ሁኔታ ለኢትዮጵያኖች በነጻ መግቢያ ቲኬቱን ያው በነጻ ሰጥተውናል።
ኦኬ።
ስለዚህ በጁን 10 ስቶኮልም ስቴዲየም ከ14 ሰዓት እስከ 18 ሰዓት ወደድሩ መካፈል የሚፈልጉ እንግዲህ ያው በሬዲዮኑ በኩል ተመዝግበው ወይም ደግሞ የኔና የከበደን ስልክ ቁጥር ተዋለው ደውለው ቲኬቱን እንዴት ማግኘት እንደሚችሉ ልነግራቸው እንችላለን።
ትደግመዋለህ ቀኑንና እነማን እንደሚመጡ? ከዛ ወደ ስልኩ ትሄዳለህ።
ጁን 10 ነው ዲያመንድ ሊግ ስቶኮልም ስታዲየም ነው የሚካሄደው። ያው ከዚህ በፊት የሚከናወንባቸው ማለት ነው ስቶኮልም ኦሎምፒክ ስታዲየም ቫላላ ቬጋ ላይ ያለው። ሰዓቱ ከ14 ሰዓት እስከ 18 ሰዓት ነው። የሚካሄድባቸው ርቀቶች የ1000 ሜትር፣ 5000 ሜትር የወንዶች፣ በሴቶች ደግሞ 1500 እና 800 ሜትር።
ኦኬ።
ውድድር ኢትዮጵያኖች ወደ 10 አትሌቶች ይመጣሉ።
ኦኬ። ስልካቸውን ትናገራላችሁ?
ስልክ የኔን መኮንን በሬዲዮ 19100 ደውለው ስማቸውን እዛው መተው ይችላሉ።
ኦኬ።
ሁለተኛው ደግሞ በ0736790162 የኔ ስልክ ነው።
ኦኬ።
እንዲሁም የከበደ 0762477627 መደወል እና ትኬቱን እንዴት ማግኘት እንደሚችሉ መጠየቅ ይችላሉ።
መኮንን አንድ ቆየኝ፣ ግሩም ጥያቄ አለኝ ይላል።
እሺ
ግሩም።
መኮንን ባለፉት 2 አመታት በተከታታይ እኛም ገብተን ነበር። በከዚህ ቀደም እንትን መግቢያውን በስፖርት ስቶኮልም ስፖርት ፌዴሬሽን በኩል ሆኖ በዛ ገቢው እንዲሆን ተደርጎ በተደራጀ መንገድ ባለፉት 2 አመታት ገብተን በጣም ማማረ መንገድ ነበር ስንደግፍ የነበረው። ያው የቁጥራችን ሁኔታ በጣም የተጋነነ ባይሆንም ግን ሞቅ ያለ ነበርና እንደዛ የሚያስተባብር ኃይልን ሰንደቅ ዓላማ በመያዝን በለቱ ሞቅ እንዲል የሚያደርግም አብሮ ቢኖር ቢታሰብበት ብዬ ነው።
አዎ እንግዲህ ለመናገር ያህል እኔ እንግዲህ ባለፉት 2 አመታት ለስፖርት ኮሚቴው ነበር እንግዲህ እንደምታውቀው ያው እዚህ ኮሚቴዎች አሉ የሚያዘጋጁ የሚያከተውን በኋላ የሚዘጋጀውን ዝግጅት ቲኬቶቹን ያው እነሱ አግኝተው ያን ነገር እንዲያስተባብሩ ነበር ብዙ ጊዜ እናደርግ የነበረው ማለት ነው በርካሽ። የዛሬ አመት ግን ያው አዘጋጆቹ ትንሽ ቀርብሏቸዋል ያው እውነቱን ለመናገር።
አዘጋጆቹ ስትል መኮንን አዘጋጆቹ
ማለት የዲያመንድ ሊግ የሚያዘጋጁት ማለት ነው። ያ ብዙ ጊዜ ኮንታክት ከኛ ጋር ነው ያላቸውና ወደ 150 ቲኬት ያህል ሰጥተው 20-30 ሰው አልመጣም። እንግዲህ የቀስቀሳው ይሁን ወይ እንግዲህ አክቲቭሊ ስላልሰሩ ይሁን አላውቅም። እና ያንንም አንስተውልኝ ነበር ግን ያው ዘንድሮ ኃላፊነቱን እንዳይቀርብን ከዚህ በኋላ አንዴ ካቆሙት ስለማናገኝ ኦኬ ዘንድሮውን ኃላፊነት እኛ እንወስዳለን ነገር ግን ትኬቱን በነጻ የምትሰጡን ከሆነ ነው ይሄንን የምናደርገው በሚል እንግዲህ እነሱም ፈቃደኝነታቸውን ገልጸው ትኬቱን በፊት ከሚሰጡን ዋጋ 0 ክሮነር አድርገው ትኬቱን በነጻ ሰጥተውናል።
እንግዲህ ሬዲዮኑ ሊያደርግ የሚችለው ይሄ በሚቀጥለው ሳምንት ነው ነገሩ። መቼ ቀን ነው? ቅዳሜ ነው?
ጁን 10 ቀን የዛሬ 15 ቀን ነው የሚሆነው።
ስለዚህ አንድ ሳምንት ሬዲዮ ፕሮግራም አለ ማለት ነው። እዛ ላይ
ሁለት ሳምንት ካለ
ከዛሬ ሌላ ሁለት ሳምንት ካለ በተደጋጋሚ ሬዲዮኑ ኢትዮጵያኖች ለወደፊቱ ድላችን እንዳይዘጋ እንዲተባበሩ ይሞክራል ለማስተባበር ይሞክራል። እናንተም እንግዲህ ያው የጀመራችሁትን ስራችሁን ስሩ። ስልክ ቁጥሩን ደግመዋለሁ። እኔ ማቀው የስልካችሁን በእያንዳንዷ መመጥቀስ ነው። የመኮንን 0736790162 ነው። የከበደ 0762477627 ነው። በቃሌ ነው ማቀው። ቶሎ ካላልኩት አላስታውሰው። የተሸመደደ ስለሆነ በቃሌ ማቃቸው ሁለት ቁጥሮች እነሱ ናቸው። እንግዲህ 0736790162 መኮንን፣ 0762477627 ከበደ፣ ወይንም በስልክ ሬዲዮን በሚካሄድበት ጊዜ 0819101000 እየደወላችሁ ቲኬቱን እንዴት እንደምታገኙ መነጋገር ትችላላችሁ ከስፖርቱ ከሬዲዮኑ የስፖርት ኃላፊዎች ጋራ መኮንንና ከበደ ጋራ። እንግዲህ ሌላ የምትለው ካለ ንገረንና እንሰነባበት።
አይ የምለው የለም። እንግዲህ ያው ቲኬቱ የሬዲዮኑን 25ኛ አመት በዓል ምክንያት በማድረግ እንግዲህ ያው ለአድማጮች እንደ ስጦታም ብታበረክቱም ትችላላችሁ።
በጣም ጥሩ። እንግዲህ አድማጮቻችን የታዋቂዎቹን የኢትዮጵያ ራጮች ሞፋራን ያሸነፉትን በ5000 ሜትር እነሱን ለማየት እንግዲህ ጁን 10 ነው ያልከኝ?
ጁን 10
በስቶክሆልም ስታዲዮን ካልተሳሳት ከ14 እስከ 17 ሰዓት በሚደረገው
ዝግጅት እስከ 18
ወየኔ ጉድ እንድትገኙ የኢትዮጵያ ድምጽ እየጋበዘ ይሄንን ለሬዲዮኑ 25ኛ ዓመት ማስተዋወሻ እንዲሆን በማለት በነጻ ሬዲዮኑ ተጋድሎ አድርጎ አግኝቶላቸዋል ነው የሚለው መኮንን። መልካም ቀን መኮንን።
እናመሰግናለን። መልካም ቀን ለእናንተ። የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር ከአራት ሰዓት ጀምሮ እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈውን ፕሮግራም እንደቀጠለ ነው። አሁን ከዚህ በመቀጠል በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከአቶ ወንድማገኝ ጎሹ ጋር ውይይት እናደርጋለን። እሳቸው በመስመር ላይ ይገኛሉ። ጤና ይስጥልኝ አቶ ወንድማገኝ። እኛንን ማመስገን የሚገባን በጣም እናመሰግናለን። በተለይ ደግሞ በአጭር ጊዜ መልካም ፈቃዶ ስለሆነ እጅግ በጣም እናመሰግናለን። በዛሬው ዕለት ውይይት ለማድረግ የፈለግነው የኢትዮጵያን ወቅታዊ ሁኔታ በተለይ ደግሞ በአሁኑ ሰዓት አንገብጋቢ ነው ከሚባሉት ነገሮች አንዱ የጸጥታውና የወታደሩን ኃይል በተመለከተ እኚህ በስልጣን ላይ ያሉት ዶክተር አብይ እና ጓዶቻቸው
ምንድነው ማድረግ የሚችሉት? ብዙ ታዛቢዎች የሚሉት ምንድነው? የጸጥታውንና የወታደሩን ኃይል በቁጥራቸው ሰካላደረጉ አሁንም ወያኔ ነው የሚያዘው የሚሉ አሉና፣ እስቲ ስለዚህ የሚያውቁትን ማን ነው የሚሊተሪው የበላይ? ዩኑስ ጀነራል ዩኑስ አሉ። እሳቸው እንደሚለቁ አንዳንድ ከተለያዩ ቦታዎች የሚመጡልን ምንጮች ይወርዳሉ ይላሉ። ማን ነው እሳቸው ኮረዱ በቦታው የሚተካው? የጸጥታውስ ኃላፊ ጉዳይ እንዴት ነው? እስቲ ይሄንን ያብራሩልን ጌታዬ።
እግዚአብሔርስልን አህመድ፣ ይሄ በጣም ከባድ ጥያቄ ነው። በተለይ ህወሓት ላለፉት 17 ዓመታት በፖለቲካውም በኢኮኖሚውም በወታደሩም በደህንነቱም አገሪቱን በቁጥጥር ስር አድርጎ እንደ አንድ የግል ባለሀብት ወይም የግል ሀብቱ አድርጓት እንግዲህ ሲመዘብር የቆየበት ነው። በተለይ ደህንነቱና ወታደሩ ደግሞ የስልጣን እድሜውን ለማራዘም በተቀናጀ መልኩ ሲሰሩ ይታወቃል። እንደምናውቀው ደግሞ ይህ ጥያቄ ለመመለስ በኢትዮጵያ የሚሊተሪ ታሪክ ውስጥ እንደ ትንሽ ማለት የሚያስፈልግ ይመስለኛል። ልዩነቱንም ለማሳየት እነ አብይን ከገቡበት ምናልባት ብዙ መልካም ጅምሮች አሉ። እነዚህ ጅምሮች የነሱ ራዕይ በተለይ ዶክተር አብይ ኦሪጅን በአንዳንድ ሰፊ ልባድን በኩል የሚታየው ተነሳሽነት መሬት ወርዶ ወደ ተግባር እንዲቀየር፣ ይሄ አሁን በምንነጋገርበት ደህንነቱንና መከላከያውን የያዘው ኃይል ሀገራዊ ጥርቅ እንዲኖረው ለማድረግ የሞት ስረት ግን ይጠይቃል። ለዛ ነው ኢትዮጵያ ወታደራዊ ታሪክ ውስጥ ስናየው ታይቶ የማይታወቅ ነገር ነው የገጠመ። ፈተናውም ከባድ ነው፣ ለመውጣትም ብዙ ቁርጠኝነትን ይጠይቃል። እንግዲህ በኢትዮጵያ በተለይ የመንግስት የመደበኛ ወታደር ማደራጀት የጀመረችው ብዙ ታሪክ ጸሐፊዎች እንደሚሉት ከ1847 እስከ 1860 ባለው ጊዜ ውስጥ በአጼ ቴዎድሮስ ነው። ወደ 60 ሺህ በላይ መደበኛ ሰራዊት አደራጅተው ማዕረግ ሰጥተው ኢትዮጵያን አንድ በማድረግ ላይ ያ ሰራዊት የራሱ ሚና ነበረው። ሌላው እንግዲህ ከ1930 ዘመናዊ ኢትዮጵያ ሚሊተሪ ታሪክ የሚታወቀው ደግሞ ከጣሊያን ወረራ በኋላ ከንጉሱ ጊዜ ጀምሮ ከ1935 ከ1983 ያለው ነው። ያን ሰራዊት ስታየው በእውቀትም በብቃትም ወታደራዊ ስነ ስርዓት በዲሲፕሊን በሀገራዊ ፍቅርም የተለየ ወታደር ነበረ። በብሔር ተዋጽኦን ብታየው አገራዊ ፍቅር የነበረው ነው። ያ ሰራዊት ደርግ ስልጣን ሲቆጣጠር 1936 እስከ ወደቀበት ጊዜ 1966 ለ17 ዓመታት እሱ ሰራዊት ነው የቀጠለው። በድምሩ በኢትዮጵያ ወታደራዊ ታሪክ ውስጥ 48 ዓመት በዘለቀው ውስጥ በመደበኛ ወታደርም በአየር ኃይሉም በባህር ኃይሉም ብታየው በእውቀትም በብቃትም በዲሲፕሊንም በሀገራዊ ፍቅርም ታሪክ የነበራቸው ናቸው። እነዚህ ወታደሮች አድዋ ልኩኝ ኮሪያም ኮንጎም ዘምተው ትልቅ ስም የነበራቸው በዓለም መድረክም ጭምር ማለት ነው። በታወቁ ከስታንፎርድ በእንግሊዝ በታወቁ ወታደራዊ ትምህርት ቤቶች በአሜሪካ ወታደራዊ ትምህርት ቤቶች ተምረው የወጡ ናቸው። ጀርናልም ብትሄድ ምናልባት ኃይለስላሴ ጊዜ በሙሉ ጀርናል ነበር አንድ ነው፣ በደርግም ጊዜ አንድ አይበልጥም። ወደ ህወሓት ስንመጣ ግን ይሄ የሀገር መከላከያ ሰራዊት የሚባለው በህወሓት የበላይነት የሚመራ ህወሓት በስልጣን ላይ ህዝባዊ ወያኔ ሓርነት ትግራይ በስልጣን ላይ ለመቆየት ትልቁ አስተማማኝ ነው፣ ዋስትናውም ጭምር ነው። ሚሊቴሩ በሳሙራይ ውስጥ ደህንነቱ በግሳቸው አስተሳ ይመራል። በከተማዎች በሚደረጉ የነጻነት ተጋድሎች በለው በሀሳብም በሌሎችም ጉዳዮች በህዝብ ታማኝነት ቅቡልነት ያላቸውን ሰዎች ደህንነቱ ያፍናል፣ ይሰውራል፣ ያጠፋል፣ ይገላል፣ ያስገድላል። ሚሊቴሪው ደግሞ በተለያየ መንገድ በህዝቡ አካባቢ የሚነሱ ህዝባዊ እምቢተኝነቶችን ብናይ እንኳን አጋዚ ከ1997 ምርጫ በኋላ የወሰደውን እርምጃ እናስታውሳለን። እነዛ ጀረናሎች ደግሞ የዋጠሉት ሰዎች እንደሆኑ ማንሳት እንችላለን። እነ ጀረናል ዮሐንስ ገብረ ጊዮርጊስ፣ እነ ጀረናል መሐመድ ኢንሻ፣ እነ ጀረናል ገብረ መድህን ፍቃዱ፣ እነ ጀረናል የማነ ገብረ ሚካኤል በኢትዮጵያ ሚሊተሪ ታሪክ ውስጥ 55ቱ አንድ ብሔር የወጣበት ይሄ ዘመን ነው። ይሄን ዘመን ወደ አሁኑ ስናመጣው ኦሆዲድ በኦሮሞ ህዝብ ግን በኢትዮጵያ ህዝብ ትግል እንደ ለማን ይመስል ጠንካራ ሰዎችን ካመጣ በኋላ እና አብይ ጠቅላይ ሚኒስትር ሆኑ። አብይ አሁን በጀመረው ፕሮሰስ ሂደት ውስጥ ብዙ መናያቸው ነገሮች አሉ፣ የሚቀባቡ ነገሮች አሉ። አዲስ የሆነ ሪፎርም ስለዚህ አንዳንዶቹ በማይገቡ መልኩ ሰዎች ያመጣሉ፣ ሰዎች ይወስዳል። ፖለቲካውን በደንብ ይጫወተ ነው። ህወሓት በፖለቲካ ውስጥ ቦታ አለች። ነፍሷን እድሜዋን ለማራዘም ግን ይህን ቁልፍ የሆኑ ቦታዎችን ጀርናሎችን ኃይለማርያም ላለፉት ሁለት ዓመታት የህወሓት ብርጋዴር ጀርናል የነበሩትን ሌተናል ጀነራል ወይ ሞሉ ጀርናል በማድረግ አምጥተዋል። ስለዚህ ከሞራ እንደሚወርድ እርግጠኛ ስለሆኑ ፖለቲካውን እየደግፉ ሲመጡ ደህንነቱ ላይ መከላከያው ላይ እየሰሩ ነው። መከላከያውን በአራት ዝ ከፍለው ያንን እዚህ የሚቆጣጠር ኃይል እያበጁ ነው። ስለዚህ ከአረን ወደ ሙሉ የጀርናልነት ማዕረግ ልክ እንደ ሳሞራ ሲሆን ሳሞራ እንደሚሄድ እርግጠኛ የመሆን አዝማሚያ አለ ቅድም እንዳልከው። ስለዚህ ሳሞራ ከአረን ለመተካት እቅዱ አላቸው። ከአረ መኮንን በበረሃ ስሙ አሸናፊ ነበረ፣ ያው አሸናፊ የሚለው የአማራ ስም ስለሆነ ነው ወደ ሰአረ የቀየረው። ስለዚህ ህወሓት በመከላከያ ውስጥ የሚሰራው እየተጠኑ ስራዎች አሉ። ይህንን ሀይል ላለማጣት ትግራይ ውስጥም የተደረጉ የትግራይ ምሁራን ነጋዴ ስብሰባ ላይ ረ ከፖለቲካው በተለይ ሲቪልን በተመለከተ ከትግራይ ስልጣን ትግራዮች እየተገለሉ ነው፣ ምንድን ነው የምትጠብቁት የሚል ጥያቄ ሲነሳ 100% እናረጋግጥላችኋለን፣ በመከላከያውና በደህንነቱ አንደራደርም ነው ያለ። ይሄ ማለት እንግዲህ ያንን ከምናጣ የሞት ክረስትል አድርገን ወይ አገሪቷን ቀውስ እናደርጋለን ወይ የሆነ እንግዲህ ምን ሊያስቡት ነገር አለ። አብዲሌን በሶማሊያ ያስነሱ አሉ። በሌላም መልኩ ግጭት በመፈረት አገሪቷ ውስጥ ቀውስ ማበጅትን ቀውሱን ማጠጣጠል አንዱ የስትራቴጂ ሰው አካል ሊሆን ይችላል። ስለዚህ ሚሊቴሩ ላይ የሚሰሩት ነገር የረቀቀ ሊሆን ይችላል። ግን አብይ ህዝባዊም ቢተኝነት ውስጥ ከቀጠለ የህዝቡን ድጋፍ እስከያዘ ድረስ ሚሊቴሩ ወደ መሬት ስትወርድ ያለው በአበላጫ ቁጥር እግረኛ ወይም ከፍተኛ ወታደራዊ መኮንኖች የሚባሉት ከሻለቃ በላይ ናቸው። ከሻለቃ በላይ ወታደራዊ እዝ ስንሰለፍ ቁልፍ የህወሓት ሚና ቢኖርም በሰራዊቱ ብዛት ግን በታጣቂው ብዛት ግን አማራና ኦሮሞ ይበዛዋል ወይም የኢትዮጵያ ጦር ሰራዊት ማለት በሚያስችል መልኩ ወደዛ መቀየር የሚያስችል አቅም ቢኖር ኢትዮጵያ ሰራዊት ሆኖ የሚቀጥል ከከፍተኛ መኮንኖቹ ከፍተኛ ማዕረግ ተብለው ከሚታሰቡት ከሻለቃ በላይ ካሉት ውስጥ እነዛ የህወሓት ጀነራሎች ቅድም የጠራውንም ማዕት መዘርዘርም ይቻላል። ዛሬ ቢሊየነር ሆነዋል። እነዚህ ወታደራዊ ጀነራሎች አሁን ግጭቱ የሀብትም ጭምር ነው፣ ሀብቱ ተቆጣጥረውታል። ስለዚህ የጥቅም ግጭትም አለ፣ የህልውና ጉዳይ ነው። እነዚህ ሰዎች በምን አይነት መንገድ ነው እያባበልክ የምታመጣው? እንግዲህ ለአብይ ትልቁ አሳይመንት ይሄ ነው። ማድረግ ያለበት ግን እኔ የሚሰማኝን ነገር ነው። ልክ ስልጣኑን እንደያዘ ላለፉት 27 ዓመታት ወያኔ ሲዘራው የነበረውን የዘረኝነት አጥር የሚያፈርስበትን ኢትዮጵያዊነትን መንፈስ ከፍ ያደረገበትን ንግግር በቤኒሻንጉልም አድርጓል፣ በሶማሌም አድርጓል፣ በትግራይም አድርጓል፣ በአማራም አድርጓል፣ በኦሮሞም አድርጓል። እንግዲህ ወደፊት አፋር ይሄድ ይችላል፣ በጋምቤላም አድርጓል። ይህን ንግግርም ሚሊተሪውን ሁሉንም አካል በተለይ ከፍተኛ መኮንኖችን ሳይሆን እግር አጠቃላይ ሰራዊቱ የሚሰማበትን መንገድ ፈጥሮ ደህንነቱንም እንደዚሁ ጠርቶ እንግዲህ ሀገራዊ ቅርጽ እንዲኖረው ይሄ ተቋም የኢትዮጵያ ተቋም ሆኖ እንዲቀጥል ኢትዮጵያን ክብርም ሉዓላዊነትን በማስጠበቅ ቀደም ሲል የነበራቸውን ስምም ይዞ ለመቀጠል የሀገሪቷም ህልውና ወሳኝ ስለሆነ ኢትዮጵያዊ ቅርጽ እንዲኖረው ከዚህ በኋላ በችሎታ በእውቀት ሜሪት በምሉ ዘራይት መፎ ዘራይት ፐርሰን ትክክለኛውን ሰው በትክክለኛው ቦታ በማስቀመጥ ልክ በኃይለ ስላሴ በንጉሱ ጊዜ እንደነበረው በቀድሞ ደርግ ጊዜ እንደነበረው የቀድሞ የመከላከያ ሰራዊት ጀነራሎችን እኮ ባህሪ እውቀት በዚህ አይደለም ለኢትዮጵያ ለአፍሪካ የሚጠርሱ ናቸው። ወታደራዊ ውጤትም ስለ ስርዓቱም ስለ ይሄ ነው መሆን ያለበት ብሎ ሰራዊቱን ከታች ያለውን እንዲደግፈው ለማድረግ ይህ እንደዚህ አይነት ንግግሮችን ማድረግ ይጠበቅበታል። ከዛ በኋላ እንግዲህ አማራም እንግዲህ አሁን እንዳየነው ከአራቱ ጀነራሎች እዙን ይመራሉ ተብሎ ከሚታሰቡ ከአራቱ ሁለቱ የዋሰቡት ናቸው። ሁለቱ ከአማራና ከኦሮሞ ተብሏል። እነዚህ ሁለት ጀነራሎች አሉ። በሌላም በልኩ በሻለቃም በኮሎኔል ከፍተኛ ማዕረግ ያላቸው መኮንኖችም አሉ። እነዛን የጻፈን ስራ በብአዴንም በኩል መሰራት አለበት፣ በኦህዴድም በኩል መሰራት አለበት። ታች ድረስ እርታችኛው እርከን ላይ ተወርዶ እስከታ ወይም አብይ ስለመደው ንግግር በማድረግ ለነዚህ ለሚታመኑ አገራዊ ቅርጽ ተቋም እንዲኖረው ለሚያደርጉት ጀረናሎች ከዋት ይችላሉ። ይሄንን ትዕዛዝ መስጠት አለበት። ህዝቡ ከኛ ጋር ከሆነ፣ ህዝቡ ከነሱ ጋር ከሆነ ይሄ ሰራዊት የሀገር መከላከያ ሆኖ እንዲቀጥል ምክንያቶቹ ይሄ ናቸው ብሎ በዘዴም ብንበለው በቅስቀሳ ብንበለው ጊዜ ሊወስድ ይችላል። ከባድ ነገር ነው፣ መሳሪያ ስላለበት ማለት ነው። ያንን ነው ማድረግ የሚጠበቅበት። ይህንን ሲያደርግ መከላከያ ሰራዊቱ የሀገር ሉዓላዊነት ጠባቂ እንጂ በሀገር ፖለቲካ በፓርቲ ገብቶ የሚፈተፉት የህወሓት አባል ቀደም ሲል ሲሰማቸው እንደነበሩት እነ ሳሙራ የትግራይ ወጣቶችን ሰብስበው ህወሓት ማለት መስመር፣ መስመር ማለት የትግራይ ህዝብ ነው እያሉ የሚቀሰቅሱት ጀረናሎች ሳይሆኑ ኢትዮጵያ ታላቅ ሀገር ነች። ዙሪያውን በዚህ በዚህ ምክንያቶች ብዙ ወዳጅም አላት ጠላትም አላት። ይህንን መከላከያ ሰራዊት አገራዊ ቅርጻት ይዞ በአየር ኃይሉ በእግረኛው በሌሎችም መንገድ ጠናከረ ወታደራዊ አቅም መፍጠር አለብን። ይሄ ደግሞ የህዝብ አለኝታ የሚሆን ሰራዊት ነው እንጂ ህዝባዊ ተቃውሞ በተነሳ ቁጥር ተወርዋሪ የሆነ ግንባር ሊያደርግ የገበሳ እየጣለ ከህዝብ የሚጠላ ከህዝብ የሚነጠለ ሰራዊት መሆን የለበትም የሚል ስራዎች መሰራት አለበት የሚል ነው አስተያየት ሆነ።
እጅግ በጣም አመሰግናለሁ አቶ ወንድማገኝ። አሁን ሲናገሩ እንግዲህ አራት ጄኔራሎች አሉ ከሳሞራ በታች፣ ከሳሞራ ዩኑስ በታች። እኛም እንግዲህ እንደ ደረሰን ኢንፎርሜሽን ልክ ነው አራት አሉ። ከነዚህ ከአራቱ ነው ምንድነው በስልጣን ተዋረድ ዩኑስን መተካት የሚችሉት ሙሉ ጄኔራሎቹ እነዚህ አራት ናቸው። ከነዚህ ከአራቱ ውስጥ እርስዎም እንዳሉት ሁለቱ የአማራና የኦሮሞ፣ ሁለቱ ደግሞ የወያኔ ወይንም የትሃት ወይንም የትግራይ ነጻ አውጪ ድርጅት ደጋፊዎች ወይም አባሎች ወይ ተከታዮች ናቸው። ግን ሁለቱ አማራና ኦሮሞው ደግሞ ስለነሱ አንዳንድ አቂዎች እንደነገሩን ከሆነ አድርባዮች ናቸው፣ የራሳቸው የሆነ አቋም የላቸውም፣ ፈሪዎች ናቸው፣ እንደውም የጦርነትም የተካፈሉ አይመስሉ አይደሉም ወዘተ የሚሉ አሉና እንዴት ነው እነዚህ አራቱ የዩኑስ መሄድ የጊዜ ጥያቄ ነው እንደተነገረን ከሆነ እነዚህ ከነዚህ ከአራቱ ግን አሁንም ተመልሶ የወያኔው ምንድነው እሱ ክንፍ ሊይዘው ነው ቦታው ማለት ነው። ያ ከሆነ ምንድነው ለውጡ? ከነዚህ ከአራቱ ደግሞ ሌላ ሊያመጡ አይችሉም። በወታደር አሰራር መሰረት ሜጀር ጀነራል ወይም ሌፍተናንት ጀነራል ሊሆን አይችልም ሙሉ ጀነራሉ ይያሉ። እንዴት ነው ይሄን የሚወጡት ዶክተር አብይ?
ይሄ በጣም ከባድ ነገር ነው። እንግዲህ የሚወጡበት መንገድ እነሱ ያውቃሉ። ግን አገሪቱ አላ እንግዲህ ቁልቁለቱን ጉዞ ጀምረዋል። ከዚህ ጉዞ ደግሞ ከሚያወጡት አንዱ መከላከያው ሀገራዊ ቅርጽ እንዲኖረው ማድረግ ነው፣ በእውቀት በብቃት። አንድ ሙሉ ጀነራል ፈንተን አናውቅም እኮ ጎሪላ ፋይተር የነበረው ሹር ተዋጊ የነበሩት ሰዎች ናቸው። የሀገር መከላከያ ሰራዊት ወታደራዊ ከፍተኛ መኮንኖች ተብለው ጀነራል የተባሉ አሞራን የምትለው ለሚችል የምትላቸው እነዚህ ህወሓት ደግሞ እንደ ቅድም እንዳልከ በብቃት አይደለም፣ በችሎታ አይደለም፣ በድፍረት አይደለም፣ ወታደራዊ እውቀትም አይደለም። እነዚህን በጀነራል የሚታመጣቸው ከባሪኖች የሚታወቁ ለጀነራል ተፈራ ማሞ ሌሎች በውጊያም በእውቀትም ልምድ ያላቸው ሰዎች እንዴት ህወሓት ጠርጎ እንዳወጣቸው እናውቃል። በቀድሞ ሰራዊት ውስጥ የነበሩትንም የተወሰኑትን በእውቀት ደረጃ በአየር ኃይልም በሌላም ቦታ ካስቀመጠ በኋላ የሚፈልገውን ነገር ሲያገኝ በራሱ የብሔር ተወላጆች በቁጥጥር ስር አድርጎ ያንን በበላይነት መያዝ ይፈልጋል። ህወሓት ቀላል ነገር አይደለም። ግን ምንድን ነው አሁን እንደሚታየው ህዝባዊ ተነሳሽነቱ በኦሮሚያም በአማራም በሌሎችም ቦታዎች በደቡብ የምናየው እነዚህ ጀነራሎች የህዝቡን ድምፅ ያውቃሉ፣ የአብይን የኦህዴድን ፍላጎት ያውቃሉ። ኦሮሞዎቹ በኦህዴድ ነው የተመለመሉት፣ አማራዎቹ በብአዴን፣ ደቡቦቹ በደቡብ ነው የተመለመሉት። ደቡብ ላይ የራሴ ጥርጣሬ ቢኖረኝም በጣም ምናልባት ተመልሶ በ5% ህዝባዊ እምቢተኝነት ወይም አዲሱ የአብይን ንቅናቄ የሚደግፉ አመራሮች ይኖራል። ከዚያ ውስጥ ግን እንደነ ሲራጅ ፈርጌሳ መከላከያ ውስጥ ሆኖ ጀርናሎች ወይም ወታደሮች ሙያሌ ላይ ወገኖቻችንን ሲገሉ ቡራኬ የሚሰጡ ሰዎች በኮማንድ ፖስት ያሉ ሰዎችን ማለት አይደለም። ይህም እንዲተኝነት ሲቀጥል እነ አብይ እነዚህን ጀርናሎች ጠርተው ትእዛዝ የሚሰጥ ከሆነ የጦራይ አሁን ባለው የስልጣን ተዋረድ ህገ መንግስቱ በሚሰጠው መብት ዶክተር አብይ አህመድ የኢትዮጵያ የጦር ኃይሎች ኤታማዦር ሹም ይችላል። እነዚህን ጀረናሎች የሚያዘው ስለዚህ ስልጣኑን በመጠቀም እነዚህ ከኦሮሞ ሰዎች እንዲሁ ይታወቃል። በአደረባይነት ደግሞ ደሞዛቸውን እየበሉ የህወሓት ኩፌት ወይም ተላላኪ ታዛዥ ሆነው የሚቀጥሉበት ሁኔታ እንደሌለ ከተነገራቸው አቋም መያዛቸው አይቀርም። አለበለዚያ ከታች ሰዎች ሰራዊት ውስጥ ያለው ልብሶ እናውቃል። የቀደሞ የአጋዚ አባላት ከአጋዚ ከርተው ሲወጡ ቀለምልነት ያደረግናል ትብሳት ላይ ቀርበው የሚናገሩት ነገር የሚያስደረግ በየአመቱ ከመቶ በላይ የአጋዚ ካዛዛዝ መጠው የሚከዱ ናቸው። እነዛ በሀገር ቤትም ከሀገር ውጭም አሉ። ነፃነትን የሚፈልጉ ናቸው። ሰራዊት ውስጥ በሰደደው ስር የሰደደ ዘረኝነት ምክንያት ሰራዊቱ ደስተኛ አይደለም። ደስተኛ ብቻ አይደለም፣ በቀንቶች መብላትንም እንጠራጠራል የሚል ወገን ይችላል ከሰራዊት ሲወጡ። ይሄ ሰራዊት እኮ በህዋት ጀረናሎች መረጃ ሆኗል። ኢንክሉዲንግ አጋዚ የሚባለው ክፍለቆ ሶማሌ ላይ ሲሄድ የሚመለመሉት እንደ ጠበል ጣለጣለ የሚደረጉት ሌላ ብሔር ተወላጅ አምስት አለቃ ሻለቃ ሆኖ ሄዶ በሜጀር ደረጃ ሄዶ በተባበሩት መንግስታት የሚከፈለውን ደሞዝ የህዋት ጀረናሎች የአምስት አለቃውን 40% ለዚህ ሰራዊት አባላት እየሰጡ 60%ን በዶላር የሚገኘውን ገቢ ሰንሰለት በተዘጋጀለት ተዋረድ ወደ እነሱ እንዲገባ የሚያደርጉበት ሁኔታ ነው። ሀብታም የሆኑበት ቁልፍ ነገር ተፈጥሯል። ለምንድን ነው በኢትዮጵያ ሶማሌ ክልል በክልል አምስት በሶማሌ ክልላዊ መንግስት አብዲ ኢሌና እነ ጀነራል አብርሃ የተጠላለፈ ግንኙነት ለምንድን ነው? አብዲ ኢሌ ንጉስ ነው እንደምናውቀው፣ ይገላል፣ ያስራል። ልዩ ኃይሉ ከአስር ሺህ በላይ ልዩ ኃይል የራሱ ሰራዊት አለው። ያ ልዩ ሰራዊት በአፍን የሰለጠነው ሙሉ ትጥቅ አለው። ሲያሻው ዋለ ሄዱ ይገላል። ሲያሻው የራሱ ሰዎች ጌኑ ጋር ወስዶ ያስተቃያል፣ ያፍናል። ይህን ቡራኪ ኬት ነው ያገኘ ስነ ጀረናል አብርሃ ነው። ከህዋት ጀረናሎች ነው። ስነ ጀረናል አብርሃ አሁንም በከፍተኛ ስልጣን ወደዚህ ተጠግተዋል። ስለዚህ ይህንን መዋቅር ይህንን ወንጀል የፈጸመ በተለይ በከፍተኛ ማዕረግ ያሉ የህዋትን ሰዎች ለማራቅ እነ አብይ የገቡበትንም ጉድጓድ ያውቁታል። እጃቸው በደም የተጨማለቀ ሰው በሰራዊት ውስጥም ብሶት እንዳለ ያውቃል። ስር የሰደደው ሙስናና ዘረኝነት ይህንን መንገድ የሚጠቀሙ ከሆነ እነዚህ አደርባ የሆኑ ከፍተኛ መኮንኖች ወይ ይወገዳሉ ወይ ደግሞ ከነ አብይ ጋር ወይም ከህዝቡ ጋር ወግደው ይሄ ሀገር መከላከያን ሀገራዊ ተቋም ወይም ሀገራዊ ቅርጽ እንዲኖረው በማድረግ ስራ ላይ የራሳቸው ሚና ይኖራቸዋል። ከዛ ውጭ ግን ምርጫ የለም። ሰራዊቱ በውስጡ በስሏል። እንደምንሰማው ለእኛም እንደሚነግሩን ሰራዊቱ በጣም ብሶት አለበት። የገዛ ወንድሙ ላይ መተኮስ አይፈልግም። የሚያውቃቸው ጥቂት የህዋት አባላት ከፍተኛ መኮንኖች በሀብት የት ደረጃ እንደደረሱ ያውቃል። ውስጥ ለውስጥ የሚያወራወሩ እነዚህ ብሶቶች ተደምረው እነዚህ ከፍተኛ መኮንኖች እና አብይ እንቅስቃሴ ጋር የማይቆሙ ከሆነ እራሳቸው ላይ አደጋ የሚዞር ስለዚህ ከሁለት አንዱ ይመርጣሉ። ወይ ከዚህ ብግራ መቆም ወይ የህዋት ተላላኪ ሆኖ መቀጠል። የህዋት ተላላኪ ሆኖ መቀጠል ደግሞ የሚያስከፍለው ለማድረግ ያውቃል፣ በራሳቸውም በቤተሰባቸውም በህዝባቸው ላይ የሚፈጥረው። ስለዚህ ውሳኔው እነሱ ነው የሚተወው። ግን አብይም ህዝቡን በማንቃትም ህዝባዊ እንዲተኝነትን በመቀጠል እነዚህን ጀረናሎችን መግፋት አለበት። መረጃዎችን ማውጣት እለት እለት ልክ እንደዚህ አይነት መድረኮች የሀገር ቤት በሰራዊት ውስጥም መረጃዎች ኢንፎርሜሽኖች እንዲደርሱ የማድረግ ስራ ከሁሉም በተለይ ከመገናኛ ብዙሀን ይጠበቃል። አህመድ ይህ ነው ማለት ነው።
አቶ ወንድማገኝ አሁን የሚሉትን እኛም እንካፈላለን። ዶክተር አብይ ሰራዊቱ የጀመሩትን መንገድ እንዲከተልና እርዳታ እንዲያደርግ ከወያኔ አገዛዝ ስር እንዲወጣ ዝቅተኛ መኮንኖችን አድሬስ ማድረግ አለባቸው ዶክተር አብይ የሚሉትን እኛም እንስማማበታለን። ሆኖም ግን በወታደር አስተዳደር ከላይ ያለው ትዛዝ የሚያስተላልፈውን ከታች ያለው መከተል አለበት። ከላይ ያሉት ደግሞ የወያኔ አቀንቃኞች ከሆኑ እንዴት አርጎ ነው ዶክተር አብይ ያንን ዝቅተኛ መኮንኖችን ማግኔት የሚችለው? ዶክተር አብይስ ይደፍራሉ ይሄን ለማድረግ? ባጭሩ
እንግዲህ አሁን ባለው ተነሳሽነት ይደፍር ይችላል ምርጫ ያለ አይመስልም። አለባብስ የምታርሰው ነገር አይደለም። ሀገሪቱ አደጋ ውስጥ እንደሆነ ይታወቃል። ዶክተር አብይ ደግሞ እንደምናውቀውም ኮሎኔል ነበረ፣ መከላከያ ውስጥ ያለውን መዋቅር ያውቃል። ደህንነት ውስጥም ነበረ፣ ዊንታ ውስጥ የነበረ ሰው ነው። የደህንነትን መዋቅር ያውቃል። ማን የት ቦታ ላይ መሆን እንዳለበት መረጃዋል። ስለዚህ እነዛ ግብአቶችን ወደ ተግባር ለመለወጥ የሚያስችል ቁርጠኝነት ካለው መሆኑ አይቀርም። ግን ይሄ ቁርጠኝነቱ በጣም ኢነርጂ የሚኖረው የህዝቡ ስሜት፣ የህዝቡ ድጋፍ በሀገሪቱ ውስጥ መሰረታዊ ለውጥ እንዲኖር እና አብይ የጀመሩትን ነገር መሬት እያወረዱ ማሳየት አለባቸው። ልክ አሁን እንደሚደረገው ሰኛ መፍታት፣ የኢትዮጵያነት ጉዳይ ላይ ህዝቡን ማስተሳሰር፣ እነዚህ ከአምላክ የተሰጠንን ተፈጥሯዊ የሆኑ ጸጋዎች፣ ተፈጥሯዊ መብቶችን አብን የመግለጽ የመደራጀት ቦታ ቦታ የመንቀሳቀስ በአጠቃላይ ለሰው ልጆች የሚያስፈልጓቸውን መሰረታዊ ነፃነቶች፣ መብቶች የሚፈቅድበትን አሰራር እየዘረጋ ሲሄደ የሚታዩ ምልክቶች ላይ ህዝቡ የራሱን ግብዓት የራሱን ኃይል እየተጠቀመ እንግዲህ እንደምናውቀው አስቸኳይ ጊዜ አዋጁ መነሳት አለበት ተብሎ ይታሰባል። መታሰብ ብቻ ሳይሆን የህዝብን መሰረታዊ መብት የሚጥስ ስለሆነ መነሳት አለበት። የሰራዊቱን መዋቅርም ማሻሻል አለበት፣ ደህንነቱንም መቀየር አለበት። ይሄ ግን በአንድ ጀንበር የሚሆን አይመስለኝም። ምናልባት ያውቀዋል፣ ስለሚያውቀውም የሚያደርገው ላይ ህዝቡ ግን ግፊት ማድረግ አለበት። መረጃዎችን በማዳለም ለአብይም የሚረዳው የህዝቡን ስሜት እያሳየ ውስጥ ያለውን ምናልባት በድርጅቱ መዋቅር ውስጥ ያለውን እንቢታ የሚስርበት ኦህዴድን እንደያዘው በብአዴን ውስጥም እንደዚሁ አሸናፊ ኃይል ሆኖ የሚመጣ ኃይል ካለ ልክ እንደ ኦህዴድ በደቡብ ውስጥም ያንን ስራ እየሰሩ ይህን ነገር ማድረግ የሚቻል ይመስለኛል። ህወሓት የፖለቲካ ሞቷን ሞት አለ።
በጣም ጥሩ።
የሰበረች ምክንያት የመነሳት እድል ሊኖራት ስለሚችል ጥንቃቄ ጠይቃል። ግን እንደዚህ አይነት ውይይቶችን፣ ቅስቀሳዎችን የህዝብ እንቢተኝነት ይከተላል።
አቶ ወንድማገኝን አሁን ሲናገሩ ቁርጠኝነትን ይጠይቃል። ዶክተር አብይ ቁርጠኛ ሆነው ለህዝቡ ያለውን ሁኔታ ማቅረብና ህዝቡ ያንን እንዲደግፋቸው የተነሱበትን አላማ ማድረግ አለባቸው ይላሉ። ቁርጠኝነት ያላቸው ይመስልዎታል? ምክንያቱም አንዳንድ ጊዜ የሚወስዱት እርምጃ እንደውም ግራ የሚያጋባ ነው። ለምሳሌ የሙስና እናት የሚባሉትን ወይዘሮ የቀድሞዋ ቀዳማዊ እመቤት የሚባሉትን ወይዘሮ አዜብን ወደ ሜቲክ የዝርፊያ ቦታ፣ ትልቅ ዝርፊያ የሚካሄድበት ቦታ ቦርድ አባል ማድረግ፣ የመለስ ቀኝ እጅ ናቸው የሚባሉት ፓርላማ ውስጥ የሚቀመጡትን ሰውዬ መዓት የመንግስት ስልጣን ያሉትን ሰውዬ መልሶ እንደገና የሜቲክ እንትን ማድረግ፣ እነዚህ ነገሮች እኚህ ሰውዬ ሁለት እርምጃ ወደፊት አንድ ወደኋላ ወይስ አንድ ወደፊት ሁለት ወደኋላ ነው የሚያስኬዳቸው? ይሄ ከህዝብ ጋር ያጣል ላቸውም ወይ ህዝብ እድም እምነት እንዲያጣ ያደርጋቸውም ወይ? ጌታዬ በዚህ ላይ ይቅርታ፣ በዚህ ላይ ሌላ ትልቁ ነጥብ የዚህ የአማራው ህዝብ መፈናቀል በመንግስት ሚዲያ በኩል ብዙም እንትን አይሰጠውምና ያንንስ እንዴት ያውታል? እንግዲህ አንድ 10 ደቂቃ አለኝ። በዚህ እነዚህ ሶስቱ ላይ ጨርሱልኝና እንሰነባበት።
እሺ፣ ምናልባት ያው ወታደራዊ ጠበብቶችን ስንጠይቅ የሚነግሩን ነገር አለ። ሚሊተሪ ውስጥ ያለው አሰራር ላለፉት 27 ዓመት የዋዛ አይደለም እና በወታደራዊ የእጅ ስንስልት ሲሆ ትልቅ ድርሻ ያለው አዛዥ ነው። በአዛዥነት ደግሞ ቁልፍ ሚና ያላቸው የህወሓት ሰዎች ናቸው። እነዚህ የህወሓት ሰዎች ደግሞ የህዝቡን ስሜት እየተረዱት ይመስለኛል። ግን ባለሙት 27 ጋር አይነት የሚያደርጉት ነገር አለ እና አብይ ይህንን የተረዱት ይመስለኛል። ቅድም እንዳልኩትም የመከላከያ ውስጣዊ አደረጃጀት፣ የደህንነትን ውስጣዊ አደረጃጀት ያውቃል። ይህንን ደግሞ ስለሚያውቁ ትክክለኛውን ሰው በትክክለኛው ቦታ በማስቀመጥ የሚመለምሏቸው ወይም የሚመረቋቸው ሰዎች አሉ። እንግዲህ በፖለቲካ ጉዳይ ላይ ቋሚ ጠላትና ወዳጅ የለም። እንደምናየው ህወሓት አሁን ለሁለት የተከፈለ የአዜብና የስብሐት ቡድን አለ። አዜብ ተገላለች፣ ያው የሙስናዋ እነቤት ተብላ ብትቀራም ሜቴክ ውስጥ ደግሞ በዛ መልኩ ማስገባት ዶክተር አምባቸውን ከላይ አድርጎ ህወሓት እርስ በርስ እንዲጠባበቀው የሚያደርገው ነገር አለ። ከታች በሆዴድ ነው የተያዘው፣ ከላይ በባዕድ ነው የተያዘው። ሜቴክ እንደምናያ በህወሓት ውስጥም ልዩነትን ለግብአት መጠቀም አንዱ ስልት ከሆነ አብይ ይገባል። አሁን በውጤት ነው የምንገመግመው። ኮዝ እንዴት ተሱንና ስላ እዚጋ ምክንያት ብዙ ምንጠረጠራቸው ምክንያት ይቻሉ ወደ ውጤት የሚያደርሱን ነገሮች ደግሞ እነዚህ እነዚህ ናቸው ብለን አላንቺ መስራት እንችላለን። መከላከያው ከባድ ነው። አሁን መዋቅሩ በዚህ ነው። ይህን አብይ አሁን በጀመረው መንገድ ብዙ የሚያጠራቸው ብዙ የሚጠበቅበት ስራ ነው። ግን ሌላ ሀይል የሚሆነው ለአብይ ማን ነው? ህዝቡ ነው። ህዝቡ የሚናገረው ነገር ተስቧል፣ ደጋፊ አግኝቷል። ይህን ድጋፍ ደግሞ ወደ ትክክለኛው የፍትህ ስርዓት ወይም ዲሞክራሲ ስርዓት በማምጣት በኩል አብይ መንገዱን በመጥረግ የራሱ ሚና ይኖረዋል በሚልም ጭምር ነው። ስለዚህ እዚህ ላይ ቁርጠኝነቱ መላበስ ግድ ነው። በሚናገራቸው ንግግር እኮ የምታይበት ቁርጠኝነት አለ። ላለፉት ሰባት አልፎት ኢትዮጵያ የምትባለውን ሀገር በጠላትነት ይፈረጀ ነው የህወሓት ጀነራሎች ቀደም ሲል እኮ ኢትዮጵያ ሚሊተሪ ከነሱ ጋር ይሰሩ የነበሩ አዛዦች የውስጥ አሰራሩ ሲገልጹ የሚናገሩት ነገር አለ። ኧረ እባካችሁ ይህንን ወታደር አገራዊ ስሜት እንዲኖረው እንዳያደርግ በክልል አንተንሽ ነው። ወታደሮች ሲሰለጥኑ ከወታደራዊ ትምህርት ጋር የሪዮታዊ ትምህርት ይሰጣል። እዛ ውስጥ ህገ መንግስቱን የማዳን ጠላቶቻችን ነፍጠኛና ተባቢ ቡድን ነው የሚለው አስተያየት ወይም አስተምህሮ መቀረት አለበት ብሎ የተከራከሩ ሰዎች ተመንጥረው ወጥተዋል። ስለዚህ ያ መንገድ እንደማያዋጣ አሁን ታውቋል። ህወሓት እንግዲህ የትግራይ ህዝብ ነጻ አውጪ ብሎ ነው የመጣው። የትግራይ ህዝብ ስም ግን አገሪቷን በሙሉ የተቆጣጠረው የመከላከያ ኃይል ቁልፍ ቦታውን የያዘ እሱ ነው። ያ ነገር ግን መቀጠል እንደሌለበት የውስጥ ትግሉም በብአዴንም በኦህዴድም በደቡብም በህወሓት አጣይቷል። ከወጣ በኋላ ነለማም እነ ዶክተር አብይ የሚያደረጉት ነገር ይሄን ነው። ስለዚህ በአዲሱ ቅርጽ ውስጥ ቀስ እያለን የምናያቸው ነገሮች አሉ። አሞራ ይነሳ የነበረ ግን እንደሚወጣ የተነገረ። ስለዚህ ጦረታን በሌላም መንገድም ብለው ሲናገር አናስራችሁም ብሎ የቀለደበት አለ። ትግራይም ምሁራን እንበል ባለሀብቶች ሰብስቦ ቤተመንግስት ባነጋገረበት ሁኔታ በጡረታ የተገለሉት የቀድሞ አንጋፋዎቹ አኩርፈዋል። እነሱ ስራ እየፈለግንላቸው ነው፣ እንደማናስራቸው ቃል ገብተንላቸዋል። በድፍረት እዚህ ድረስ መሄድ ቀላል ነገር አይደለም። ስለዚህ አብይ የሚሰራውን በጎ ጎን አውንታዊውን ኢንከሬጅ እያደረግን እየደገፍን መስራት ያለበት ነገር ላይ ደግሞ ህዝቡ እና አብይ ላይ ግፊት በመፍጠር በማሳየትን በኩል ተቃውሞውንም በመግለጽ መቀጠል አለበት። ይሄንን አብይን ኃይል ስለሚሆናቸው ወደ ቁርጥኝነቱ ወደ መጨረሻ ውሳኔ ሊያደርሳቸው ይችላል። ይሄ ግን በአንድ ጀንበር አይመጣም። ሌላው እንግዲህ በተለይ አማራውን ከማፈናቀል ጋር በተያያዘ መገናኛ ብዙሀን ብዙም ሲሉ አልተሰማም ያልከው፣ በተለይ መገናኛ ብዙሀን በተለይ በውጭ ያሉት ምን በውጭ ሳይሆን በሀገር ቤት ያሉት እንግዲህ እናውቃለን የአማራ መገናኛ ብዙሀንም በአንጻራዊነት ህዝቡ በፈጠረው ግፊት ሲዘግብ አይተናል። ቦታው ድረስ ሄዶም ሲፋንሰ ተመልሰናል። ግን በሀገሪቷ ብሔራዊ ቴሌቪዥን ጣቢያ፣ ሬዲዮ ጣቢያ ወይም ኤስኤም የአማራ ህዝብ እንዲያውቅ ስላልተፈለገ ይመስለኛል፣ ወይም ሌላ ምክንያት ወይም በህዝቡ መካከል ያለውን ቅሬታ ያባብሳል አናውቀውም። እነሱ ያሰቡትን ይሴራ ያልተነገረም። ግን ይሄ ከባድ ነገር ነው። ይሄ ምንድን ነው? የቤኒሻንጉል ህገ መንግስትን እንዳየው አንቀጽ ሁለት ላይ ነባርና መጤ የሚባል ህዝብ አለ። ይሄ ደግሞ ህገ መንግስቱ የፈጠረው ዘርን መሰረት ያደረገው አደረጃጀት ወይም ፌዴራል መዋቅሩ የፈጠረው ሌላውን በመጤነት የሚፈርጀው የህወሓት ኢህአዴግ የፖለቲካ ፕሮግራም ይሄ ህገ መንግስት። ስለዚህ አማራው በፖለቲካ ውስጥ አማራውን ያገለለ እንቅስቃሴ ነበረ እናውቃለን። አሁንም በየቦታው እንዲህ አይነት እሳቶች እንዲለኩስ የሚፈልገው ህወሓት በአዴን በተላላኪነት እንኳን የህወሓትም ቡራኬ ካላገኘ የሚሄድበት ሁኔታ አናየ። ግን ህዝቡ በደፈረ ቁጥር ሚዲያዎቹ ሲዘግቡት አይተናል። የአማራ መገናኛ ብዙሃን ሌላው በደፈረ ሄዱበት ሁኔታ ያለ። ግን ከዚህ በስተጀርባ ደግሞ ምናሽታቸው ነገሮች አሉ። ለምንድን ነው በሶማሌ ትንኮሰዋለ፣ በቤኒሻንጉል ትንኮሰዋለ፣ ለምንድን ነው አንድም ዘር እየመረጡ ውጡልን የሚሉ? ሌላም ቦታዎች እንዲቀጥል ይፈልጋል። ለምን ይህንን ማህበረሰብ በቀውስ ውስጥ በመክተት በህዝብ ለህዝብ የነበረው መልካም ግንኙነት እየታደሰ ሲወጣ፣ ኢትዮጵያ አንድነቱ እየተዘመ ሲወጣ፣ ሰው ራሱን ወደ መከላከል ራሱን ወደ ማየት ይመጣል። ያን ጊዜ ህወሓት ያከስምላታል። ስለዚህ ያ ነገር እንዳይሆን እረፍት መንሳት ነው። ስለዚህ መረጃ በሰጠኸው ቁጥር ይቆጣል። እውቀት ሙሉ ሰው ያደርጋል። መረጃ ሙሉ ሰው ያደርጋል። ስለዚህ እውነት ላይ መረጃ ላይ ተመስርቶ ማህበረሰቡ ይወስናል። የነቃ ያወቀ ማህበረሰብ ደግሞ ይደራጃል። ከተደራጀ ደግሞ አይሰንፋል። ይህ በዓለም ላይ የሚታወቃት ነው። ስለዚህ በተለያየ መንገድ በይፋ የምናውቀውም በይፋ የማናውቀውም እንዲነገር የማይፈልጉ አካላት አሉ። እንዲነገር የሚፈልጉ ደግሞ የተወሰነ የበአድ ከፍተኛው አመራር አለ። ስለዚህ ያ አሸንፎ የጥግ ድረስ ሄደው የአማራ መገናኛ ብዙሃን ዘገባው ያደረጉት ግፊትን የሚያስመሰግናቸው መልካም ስራዎች አሉ። እዛ ላይ በባህር ዳርን ቦታው ድረስ በመገኘትም ያለውን ነገር ተወሰነ መልኩ ማሳየት ችለዋል። በጉሎ በደሌ የክልሉን ባለስልጣናት በመጠየቅ ያለውን ሁኔታ ህዝብ እንዲያውቅ አድርገዋል። የቤኒሻንጉልን ከፍተኛ ባለስልጣናት የክልሉ ፕሬዚዳንት ጽሕፈት በመጠየቅ ለመዘገብ ሞክረዋል። ይሄ ግን በብሔራዊ ደረጃ አልተካሄደ። ይሄ የተቀነባበረ ነገር እናውቀዋል። ሆን ተብሎ የተደረገ ነገር ይህን ነው ማለት ምችለው።
አቶ ወንድማገኝ እጅግ በጣም እናመሰግናለን። አንድ ደቂቃ ልስጦት፣ መቼም እንደዚህ ማለቱ ከባድ ነው። አንድ ደቂቃ ስጦት አለው። ምንድን ነው የሚያስተላልፉት መልእክት ለኢትዮጵያውያኖች ይህንን የዴሞክራሲ ትግል በተመለከተ በአንድ ደቂቃ ውስጥ?
በጣም ጥሩ። እንግዲህ አሁን የተጀመረው የዴሞክራሲ ትግል በብዙ ወንድሞቻችን እህቶቻችን ተጋድሎ የመጣ ነው። ምናያቸው የና አብይ ውጤት ይሄ ግን ግቡን አለመጣ ገና መንገድ ይጀምረ ነዋል። ስለዚህ አሁንም የበለጠ ቁርጠኝነትን የሚጠይቅ በመረጃ በእውቀት ተመሰረተን አቋም ይዘን በቁርጠኝነት የምንፈልገውን የተቀባባ ሳይሆን እውነተኛ የስርዓት ለውጥ፣ የዲሞክራሲ ስርዓት፣ ህግ የበላይነት፣ በሰብአዊ መብቶች መከበር የሚደረገው ትግል እስከ እንግዲህ እስከ ውጤቱ ድረስ እንዲሳካ እስከ ተራራው ጫፍ ህግ ለውጥ ተያይዞ መዝለቅ በእውቀት በገንዘብ በተለያየ መንገድ መደገፍ የምችል አቅም ያላቸው ኢትዮጵያውያን በዚህ ጉዳይ ላይ ዝም ማለት የለብንም፣ በሀገር ቤትም ከሀገር ውጭ። አመሰግናለሁ።
እኛም እጅግ በጣም እናመሰግናለን። ወደፊት ሰፋ ያለ ውይይት እንደምናደርግና ለዛም ፈቃደኛ እንደምንሆን ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ። እናመሰግናለን።
እግዚአብሔር ይስጥልኝ። እግዚአብሔር በጣም አመሰግናለሁ።
አድማጮቻችን እስካሁን ወደ እናንተ ስናደርሳቸው የነበሩት የዛሬ ፕሮግራማችን እስካሁን የተከታተላችሁት ነበር። ሳምንት በተመሳሳይ ፕሮግራም ስንገናኝ እንዲሁም ቴክኒሻናችን ግሩም ጌታ እንዲሁም መሐመድና እኔ ዘውዱ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት።